ይህ የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህ በስቶከን ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶከን ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልኝ አድማጮቻችን፣ ይህ በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ዛሬም እንግዲህ ሳምንቱ ደርሶ እዚህ ደርሰናል። እዚህ ስቱዲዮ ያለ ነው እኔ መርሶ እንደማገኝ
ሪኒያ እስከንደር።
እንግዲህ እስካሁን ፕሮግራማችንን ከባንድ ሙዚቃን ጀምርና ከዛ በኋላ ወደ ዋናው ፕሮግራማችን እንቀጥላለን።
Thank you. ሰላም ጤና ይስጥልን አድማጮቻችን ይህ የኦገስት 2022 የኢትዮጵያ ድምጽ ሬዲዮ ድምጽ ነው እንደምን አርፍዳችኋል እንደምን ከርማችኋል ዛሬ እዚህ ይዘን የቀረብናቸው ፕሮግራሞች ይኖሩናል አጫጭር መረጃዎች ሙዚቃ ግብዣ እንዲሁም እንግዶች ይኖሩናል አንድ እንግዳ ከኢትዮጵያ እንዲሁም አንድ እንግዳ ከአሜሪካ ከቀጥታ መስመር ገብተው በወቅታዊ የኢትዮጵያ ጉዳዮች ላይ ሐሳባቸውን ያካፍሉናል እነሱ ወደ መስመር ከመግባታቸው በፊት እዚህ ስቱዲዮ አንዳንድ ሐሳቦችን እያነሳን እናወራ ይሆናል ወቅታዊ የኢትዮጵያን ጉዳይ ወይም ደግሞ ወቅታዊ አጫጭር ዜናዎች ይኖሩናል እንዲሁም የባራክ በረከት ሚልክልን መደበኛው የእሁድ ጨዋታ ፕሮግራም ተላልፋል መርሶስቲ ይሄን ሰሞን ምን ነበር አዲስ ዜና አጠራርገ ባንተ ዙሪያ ያሉ የሰማቸውን ትኩረትን የሳቡ ዜናዎች ካሉ በኢትዮጵያ ውስጥ ከመከሰቱ ወቅታዊ ነገሮች አንጻር አንደኛውን እስቲ ታቀርብልናለህ እስክንድርም እንደዚሁ ያንተን ሐሳብ ታቀርብልናለህ
ሰሞኑን እንግዲህ በዱባይ ደም አንድ በዱባይ ላይ ሲቃወሙ ዳውን ዳውን ኢትዮጵያ ሲሉ የነበሩ የጽንፈኛ ቡድኖችና እነሱን የዱባይ መንግስት ቅጣትና ወደ ሀገራቸው ዲፖርት እንደሚደረጉ በዚህ በኦገስት ወር ውስጥ ሁሉንም ወደ ሀገራቸውና ወደ ዱባይም ተመልሰው እንዳይመጡ የሚል እንትን
ኮሚቴ
3000 ድራምን ከፍለው እንዲሏል
ያው እንግዲህ አገራችን ከአረብ ዓለም ጋር ያላት ዲፕሎማሲ ቁርኝት የሚያሳይ ይመስለኛል አሁን ከቅርብ ጊዜ ወዲህ በተፈጠረው የዲፕሎማሲ ቁርኝት እንዲሁም ምናልባት በሌላ አውሮፓና አሜሪካ ሀገር ኖሮ የበለጠ ከነዚህ እነዚያውን ዱባይ ላይ የነበሩት ያው መልእክት አስተላላፊዎች ናቸው እንጂ ዋና መልእክቱ ተሸካሚዎች አይደሉም
ዋናን እንትን አይደለም ግን ያው ዞሮ ዞሮ እነሱ አንጸባራቂ እንትኖች
አዎ ምናልባት ሌሎችን እንደዚህ አይነት እንቅስቃሴ እያደረጉ ያሉ ሰዎችን ሊያስደነግጥ የሚችል ተግባር ነው
ብዙ እንደዚህ ደግሞ የዘር ማጥፋት
ቅስቀሳዎችን
በየተለያዩ ሶሻል ሚዲያዎች ምናምን የሚያደርጉትን ደግሞ በየሀገሩ የተለያየ በየግብራይል ተቋቁሞ እነሱን የሚያጋለጡበት በቪዲዮአቸውን በማስተርጎም በመናውንትን በየቦታው በአሜሪካንም በዚህ በአውሮፓም ብዙ ግብራይሎች እንትን ብለዋል እንዲሁም ደግሞ የአምነስቲ ኢንተርናሽናል የአውሮፓ ኮሚቴ እና ሁሉ አሁን ያን ያዩት ነው
አዎ ምናልባት እዚህ ላይ መጨመር የምችለው ነገር ያው የውጭው ዓለም የሚያደርገውን እርዳታ ያደርጋል ምናልባት ከሰባዊ መብት አንጻር ከ የሰዎችን የሐሳባቸውን በነጻነት የመግለጽ መብት ምናን በሚል ዙሪያ የሚከበሩ ነገሮች አሉ። ከውጭው ዓለም ዳኝነት የበለጠ ግን የኛ ራሳችን ምክንያቱም አንዳንድ ቦታዎች ላይ የሚደረጉ ሰልፎች በጣም አሳፋሪ ናቸው ምክንያቱም ሀገር ያለው ሰው ሀገሩን እየጠላ ወይም ደግሞ ሀገሩን እያስጠላ በሌላው ዘንድ ኢትዮጵያ ሌላ ሰል እንዲኖራት ያደረጉ ምን ያህል ርቀት እንደሚሄዱ ወይም ደግሞ የመጨረሻ ገባቸው ፍላጎት ወይ ፍላጎታቸው ምን እንደሆነ መረዳት ይከብዳል ቢሆንም ዞሮ ዞሮ ግን ሁሉ ጊዜ በውጭ መንግስታት ላይ ተንተርሰን አንችልም ወይንም ደግሞ የውጭ መንግስታት እገዛና ድጋፍ ልንጠይቅ አይገባም በዚህ ዙሪያ ምክንያቱም ዜጎቻችንን ብቁ የማድረግ ያንድ ሀገር ኃላፊነት ነው ዜጎችን የመቅረጽ ዜጋ የዜግነት ስሜት እንዲሰማው አድርጎ ማሳደግ እናልባት የሚጎድል ነገር ካለም ያንን በማስተካከል ወይንም ደግሞ እዚህ ደረጃ ከመድረሳቸው በፊት ብዙ መሰራት ያለባቸው ስራዎች አሉ። ከዚህ ጋር የዚህ ማንሳት ፈልገው አሁንም በቅርብ ጊዜም እየገባኝ ያለው ከስክንድር ጋርም እንደዚህ የኦሮሚያ ዜግነት ጉዳይ የሚል ኢትዮጵያ ውስጥ የዜግነት ጉዳይ እንደዚህ አይነት በእንደዚህ አይነት አስተሳሰብ ወይንም ደግሞ የክልል ዜግነት እስካሁን ድረስ የቃሉ ፍቺም ራሱ ያገባኝ ምክንያቱም ዜግነት ሀገራዊ ነው እንጂ ክልላዊ አይደለም ይመስለኝ።
ክልላዊ አይደለም
እና ይሄንን ራሱ የሚያራምደው መንግስት ነው። የኦሮሚያ ዜግነት በሚል የሚያራምድ የመንግስት በዚህ በኩል ደግሞ ኢትዮጵያን ጣላችሁ ተብሎም ይከሰሱት እንደዛው እና አንዳንዴ ፓራዶክስ አለው እስካልገባኝ ድረስ እኔ አሁን የኦሮሚያ ዜግነት የሚለው ኮንሴፕቱ ማይገባኝ
እንግዲህ ወያኔ 28 አመት ሙሉ ይሄንን እንትን ከፋፍሎ እንትን ያረጋው በጠባብ እንድናስብ ነው በያገሩ እንትና አሁን ሰው እንግዲህ አሁን ያልከው በ ዘር በዘር ትንያጋጭ ያለው ይሄ ነበር የነሱም ምኞታቸው ሰውን እርስ በርሱ ያባላ አሁን አንተ ጭራሽ ከክልል አይደለም ሰው እንደም የሰፈሩም እየመጣ ነው ያለው አሁን አይደለም የክልል ዜግነት የሰፈር ዜግነቱም ሳይመጣ አይቀርም እንደው አሁን በዚህ ባጭር ጊዜ ውስጥ ነገሮችን ሰው ልባርገን ይሄ የዜግነት ፖለቲካው ተጠናክሮ ይሄ በዘር መደራጀት ነው
ያንን ነው ያንን ነው ምናልባት ኢትዮጵያ ውስጥ ይዘር በዘር መደራጀት በግ ይታገድ የሚል እንቅስቃሴ ነበር ባለፈው ማውርተናል ነገር ግን ይሄ ያለ ደግሞ መንግስት አሁን ለምሳሌ የኦሮሚያ ዜግነት ቢሮ እኔ አሁን እንትኑም ስለማይገባኝ ነው ወይ እኔ ማለት ሐሳቡም ቃሉም ስለማይገባኝ ነው እና ይሄንን ቢሮ በየአዲስ አበባ ውስጥም ተከፍቷል በተለያዩ ቦታዎችም እየተከፈተ ነው እና ይሄንን የሚያራምድ መንግስት ይዘን ስለ ሀገራዊ ዜግነት ማውራት አንችልም ሶ ችግሩ የሚመነጨው ራሱ ያንን አስተሳሰብ ያዙ ሰዎች ቢሮ የከፈቱ የሰው ኃይል ያዋቀሩ የዜግነት ምዝገባ ምን እንደሚያደርጉ አላቅም የቢሮው ተግባርና እንትን አይገባኝም ምክንያቱም ነገ ደግሞ የአማራ ዜግነት የሚባል ስለዚህ እነዚህ ሰዎች ዳውን ዳውን ኢትዮጵያ ቢሎ ያገርምህም ነው ገብቷል እነዚያ ውጪ ዳውን ዳውን ኢትዮጵያ ያሉት ሰዎች በመዋቀር መንግስት ራሱ ያንን ያስፈጸመ እንደሆነ ስታይ ምናልባት በቀጥታም ያስፈጸመው እንዳልከው የዜግነት ፖለቲካ ሀገር ውስጥ ያስፈልጋል ሲባል ኢትዮጵያዊ ዜግነት ነው ቅድሚያ ሊሰጠው የሚገባው ክልላዊ ዜግነትን ግን መንግስት እየተገበረውና ፓራዶክስ ነው ለኔ የሚሆንብኝ ማለት ግራ ነው የሚያጋባኝ እዚህ ጋር
አሁን ይሄ አልኩኮ እሱን ለትክክል ያንን አሁን በአንዴ መታጠፈው አይደለም ይሄንን
አልነበረም ያልነበረም
አንድ ጄኔሬሽን በውሸት ትርክት
ይሄ ምናልባት ከለውጡ በኋላ እኮ ነው የኦሮሚያ ዜግነት እንትን የተከፈተው እንደውም ከዚህ ከለውጡ በኋላ የተከፈተ ፕሮጀክት ነው እኔ እስከማውቀው ድረስ በመቶ መቶ
ሱና አይ ዶንት ቬሪ ማች ምክንያቱም እንደዛ ነው ይሄ ምክንያቱም ኦሬዲ ይሄ እንትን ያለው እኮ
ይሄንን አሁን ስፔሲፊክ ዜናውን እርግጠኛው ነኝ የምናገረው አሁን በቅርብ የተጀመረ ነው ከአመታት ከአመት ከምናም በፊት በኋላ አወር በቅርብ ጊዜ ማለት ነው ስለዚህ አሁን ይታገድ ይያለን እዚህ ጋር ደግሞ ውጭ በውጭ የሚገኙ ኢትዮጵያኖች ስለ ሀገራቸው ያላቸው መልከታ እንደዚህ ይወረደ ወይንም ደግሞ ሀገራቸው ነው ለመጥላት መንግስት ሊጠሉ ይችላሉ ፖለቲከኞችን ሊጠሉ ይችላሉ ግን ሀገርን እየጠሉ እዚህ ጋር ደግሞ መንግስት ወይም ሀገር ውስጥ ያለው አስተዳዳሪ ኃይል ዜግነትን በክልል ያከፋፈለ አንድ አልኩኩ አምቢጊየስ የሆነ ወርድ ነው ቃሉ ራሱ መጀመሪያ አግራም ያጋባ ነው እና ይሄንን ቃል በመጠቀም ራሱ እነዚህ ሰውን ብሬን ዋሽ የሚመጣውን ትውልድ ምንድነው አንድ ትውልድ ሲሰማ ዜግነት ምንድነው ሲባል አንድ ጻን ኢትዮጵያዊነት ነው አሁን ዜግነትን ከክልል ጋር አጣምሮ ከብሔር ጋር አጣምሮ ማቅረብ ራሱ እያደጉ የሚመጡ ወጣቶችን ልጆችን የተዛባ የዜግነት መልከታ ነው የሚሰጣቸው ለኛም እንደዚህ እንደተዛባብን እንግራ እንደገባን አሁን ለሚቀጥለው ጀነሬሽን ደግሞ ዜግነት
አይደለም መሰለኝ ምክንያቱም
በማስተካከያ የተሰጠ እንትንም ስላለን
ኦኬ
የሰው ዘር ነው ግን አማራ የኦሮሞ ነገድ ነው በእንደዚህ ነው እንትን የሚለው ዘር የሚለው ያው የሰው ዘር ይባለ ከዛ በኋላ ግን አማራ ከተደውሎ ተሰጠ
ምንድነው እስቲ አልገባንም ድጋሚ
ዘር ነው የምትለው ለምሳሌ አማራ ዘር
ኦኬ እሺ
አማራ ነገድ ኦሮሞ ነገድ ነው የሰው ወክቦች ግን ዘር ነው አንድ የሰው ዘር ነው ሰው ልጅ
ምናልባት ያወራ ስለ ዜግነት ነው ያወራን ነበር ምናልባት እዚህ አሁን ይመስለኛል። አዎ
አዎ ኮዚግነትን በብሄር እንትን እንትን ያሉት ነው።
አዎ
ነገር እንትን ያጠበቡትና እንትንሽዋን ብሄር እንደ ዜጋ ለምን ይደረጋል በሚለው ነው።
አዎ
አዎ ግን እንዳልከው አሁን ግን በአንድ በኩል አሁን በዚህ በሁለት አመቱ ዶክተር አብይ ስልጣን ከያዘ በኋላ እንግዲህ ኢህአዴግ የተለያዩ እንትን ነበሩ አይደል? የተለያዩ የዘር ድርጅቶች በክልል በምናምን እንትን ብለው ነበር አለ። ያንን እንደዚህ አይነቶችን ነገር ለመቅረፍ መሰለኝ እንግዲህ አሁን ወደ አንድ እንትን ያደረጉት ኢህአዴግን ቀይሮት ወደ ፓርቲ ወደ ብልጽግና ምናምን እንትን የቀየሩት። ስለዚህ እኔ ይሄ አሁን የዜግነት የብሔር ዜግነት ምናምን አሁን ያልከው ምን ዲስከስ ያረግን ያለው ያ ከበፊት ጀምሮ የነበረውና አሁን እንደው ነገሮቹ አክራሪዎቹ በሚመጡበት ጊዜ ነገሮቹ እየተካረሩ እየመጣ ነው እንጂ ያንን ግን መጥፋት ያለበት እና የብሔር
አው አሳሰቡ ነው
አንድ
ኢትዮጵያዊ ዜግነት መሆን ያለበትም በእንግሊዝኛው ናሽናሊቲ ስለዋለ አሁን ኤትኒሲቲ እና ናሽናሊቲ በጣም ይለያይ ነው። የዘርና ዜግነት ዘር ይኖራል አንድ ሰው ግን ወይም ነገድ ወይም ያንድ ብሔር ቋንቋ ተናጋሪ ተወላጅ በደም እኮ አይደለም ኢንቫይሮንመንታልም በሆነ ወይ ሶሻል በሆነ እንትንም እኮ ያድርባል እኮ ያንድ አካባቢ ተጽኖ ያድርባል እኮ። ስለዚህ ኤትኒሲቲ እና ናሽናሊቲን በማወዛገብ ወይም ደግሞ እንዳልኩ ከኛ በላይ እኔ አሁን አይገባኝም ኮንሴፕቱ። ነገር ግን እኛ እኔ አልገባኝም የኦሮሚያ ዜግነት የሚለው ኮንሴፕት ራስ ኦሮሚያ ብለ ዜግነትን እኩል ማጣት አይችልም። የሚቀጥለው ትውልድ ነው ማለት አሁን ለምሳሌ ኢትዮጵያን እንደ ሀገር ስንገነባ ለትውልድ ነው አላ ሀገር የሚገነባው። የጠራ የዜግነት ይይታና መልከታ ሊኖር ይገባል። ይሄ በጣም ኮንፊውዝ የሚያረግና ግራ የሚያጋባ ቃል ነው ቃሉ ራሱ። ስለዚህ እዚህ አሁን ውጭ ሀገር ላይ ያሉ ሰዎች አሁን ዱባይ ብለን የጀመርነው ዳውን ዳውን ምናምን ምናምን የሚሉት ኢትዮጵያ የሚሉት ማለት ነው ኢትዮጵያዊነት ኢምፖዝድ ነው የተደረገውኛ ላይ የተጫነብን ነገር ነው ዩኒቲ የኛ ምንፈልገው አይደለም እንደዛ ነው ያስተሳሰብ ያላቾ ናቸው። ለነዚህ አስተሳሰብ ደሞ ያበቃቸው ወይም ደሞ ምክንያቱ ምንድነው ብለ ብታስብ ኤሊቶቹም ይነግሯቸው ነገር ነው። ኤሊቶቹ ብቻ ሳይሆን በመንግስት ደረጃ ደሞ ያ ነገር እንደተደገፈም ስትታይ ስትመለከት ለካውን ያልኩን ምሳሌ የዘርነት የእንትን የኦሮሚያ ዜግነት ቢሮ የሚለው ምን እንደሆነ ግራ ያጋባል። እንዳልከው ወደ ዩኒቲ ከመሄድ መንግስት ወደ አንድነት እየሄደ ካለ መንግስት ወደ ሌላ ሳብ ምናል ማቀጥ
ለቢናምን እንትን የዜግነት ኦሮሚያ ዜግነት ቢሮ የሚለው ራሱ ለምን አስፈልገ? አንደኛ አዲስ አበባ የኢትዮጵያ ዋና ከተማ ነው። ብዙ ብሔረሰቦች የሚኖርበት ከተማ ነው። በስራም በተለያየም የአፍሪካም ትልቁ መዲና ነው። ከዛም አልፎ ዓለም ትልልቅ ኢንተርናሽናል ኦርጋናይዜሽኖች የሚገኙበት ነው። የኦሮሚያ ዜግነት ቢሮ ከተከፈተ ለምንድን ነው የትግራይስ የአማራስ የሌሎቹም ለምንድን ነው የሚያስተምርና ሌላ ነገር ከሆነ? ይህ ግን ህዋት ቀድሞም የጠነሰሰው ሻሸመኔ ላይ የነበረውን አይነት እልቂት አሁን ስራቸው የኦሮሚያ ዜግነት ቀድሞ ሊሰጥ የነበረው አዲስ አበባ ውስጥ ሊሰጥ የነበረው ዲጂታል የሆነ አይዲ ካርድ ነው። ያ ዜግነት ኢትዮጵያዊ የሚል ነው። አሁን ግን በኦሮሚያ ዜግነት ቢሮ ስር እንደገና በዛው ስር ደግሞ በእያንዳንዱ ሴክተሮች የኦሮሚያ ዲስክ ቢሮ የሚባል ተቋቁሟል። በኋላ ላይ እስቲ እናነሳዋለን በዚህ ዙሪያ ላይ እና ከእንግዳችን ጋር በሰፊ እንወያይበታለን። እና ይሄ ራሱን ለምን
ያንን ነው ምናልባት መርሶ እዚህ ጋር ወደ በዘር የተከፋፈሉ ድርጅቶች የዘር ፖለቲካ ድርጅቶች ይታገዱ የሚል እንቅስቃሴ ቀድም ቢያሉ አንተም ደግሞ መንግስት እየሄደ ያለው በአንድ ፓርቲ ኢህአዴግን ወደ ብልጽግና ይቀይሮና ብልጽግና የትግራይ ብልጽግና የአማራ ብልጽግና እየተባለ በዘር የዘርንትኑን ለመቀነስ ግን ዞሮ ዞሮ አሁንም ኮታ ያለው በፓርላማም ቢሆን በፌዴሬሽን ምክር ቤትም ቢሆን ፓርላማ ኮታ የሚሰጥ በዘር ነው። ብልጽግና ስሙን ቢቀይርም ማለት ነው የዘር ውክልና ነው ያለው የብሔር ውክልና ነው ያለው የብሔር ብሔረሰቦች ሀገር ስለሆነ
አሁን ትብሏል። አሁን አንተ አማራም ሆነ ወይም ትግሬም ባለህበት ክልል እንት እንድትል ነው
ኢን ፕራክቲስ አንተ አይዲያው ነው ኢን ፕራክቲስ ግን
ኖርበት ኤሪያ ነው
ለዛ ነው አሁን ፓራዶክስ ነው ማለት አሁን የብልጽግናን ሐሳብ እየነገርከኝ ነው እንደዚህ ነው አይነት ነው አሁን እንደ ሙስጠፋ ያሉ ሶማሌ ክልል ፓርቲ ውስጥ ማንኛውም
መሳተፍ አውቶማቲካሊ የዛ አካባቢ ያለ ሰው ነው እና በብዛት ሶማሌ የሚኖርበት ኤሪያ ላይ እንጂ እንደ ህጉ ከሆነ ማንንም እንትን መሆን አለበት ካፊት ግን ኦሮሚያ ክልልና አማራ ኮንቅል ተመረጣችልም
መጨረሻ ይቻለም የብሄሩ ክልልና ነው ግን አሁን ለኔ አሁን ላይክ ፓራዶክስ ምለ እዚህ ጋር ይሄን ሐሳብ እየነገርከኝ በዚህ በኩል ደግሞ ወነቱን አንዳንዴ እኮ መጋፈጥ ያስፈልጋል በዚህ በኩል ደግሞ የኦሮሚያ ዜግነት ምን ማለት ነው እኔ ከገባህ አንተ ተምሰጠኝ
እኔ አሁን አክሴፕት አላረገውም እሱን ልክ ነህ ያንን ነው እኮ ያንን ነው እየቀረፈን መምጣት ያለብን
እየቀረፈን ያንን ነው የሚልኩ ይሄን ደግሞ እነዚህ አሁን በውጭ የሚገኙ አሁን ዳውን ዳውን ኢትዮጵያ የሚሉ ሰዎች ኢትዮጵያነት የተጫነብን ብለው የሚያስቡ ሰዎችን መንግስት ለመቅጣት ራሱ የመቅጣት ሞራል የለው መጀመሪያ መንግስት ራሱ አስተሳሰቡ በተወሰነ መልኩ እነሱን የሚደግፍ አስተሳሰብ ያራመደ
ሁሉን ነገር በመንግስት እንትና አንፍረድ እንጂ
ምክንያቱም
ይሄ ስንት ይሄ እኮ አሁን ዳውን ዳውን የሚሉት እኮ ይሄ ኦነክ ስንት አመት 40 ስንት አመት እንትን የነበረ አሁን እንኳን ወያኔ ከገባ በኋላ ራሱ ስንት የነበረው ጸነት የተመረ የተወሰ ኢትዮጵያ ምትባል ሀገር የለችም ኦሮሚያ ተብሎ ያደጋለ ያንን አሁን ለማሳመን ሌላ እንትን ማለት አለብን ምክንያቱም አላዲስ
ያንን ነው ምለው እኮ አሁን ያንን ትውልድ ለማሳመን ኢትዮጵያዊነትን የሚሰብክን እንጂ ኦሮሚያ ዜግነት አሁን መንግስትን እኮ ተጠያቂ ለማድረግ የፈራበት ምክንያት ያልጋ ይጋባኝ ምክንያቱም
ኖ መንግስት
በቢሮ ደረጃ እኮ ነው ከፍቶ መርቆ በየኦሮሚያ በእያንዳንዱ ክልል አዲስ አበባን ጨምሮ አዲስ አበባ ውስጥ ጨምሮ የኦሮሚያ ዜግነት ቢሮ የሚባል ተከፍቷል ስለዚህ መንግስት ያስተካክላል ነው ብለና አንተ በመጥለይ ማስተካከላል
ለምን ምናልባት የቃሉ እንት ሊሆን ይችላል እንጂ አዶን ነው ይሄ እንደዛ አይነት መዋቅር ግን ከበፊትም ጀምሮ ነበር ነው ማለት እንጂ እንትን ወያኔ የበከለው እንትን እንደዛ እንትኖች ነበሩ አለን እንደውም ጠቦ በመንደር ሁሉ እንትን የገቡበት ጀምሮ እንጂ ነበር እንዳልከው እንደዛ መባልም የለበትም
ዜግነትን ከአንድ ብሔር ጋር ማያያዝ ተገቢ አይደለም ኮንፊውዝ የሚያደርግ ነው ለሚመጣው ትውልድ አሁን እኛ የተቃወምን ያለነውን እንዳልከው በውጭ ሀገር እንደዚህ ታስረው ቲመለ 3000 ድርሃም ከፍለው ይመስለኛል ዱባይ ላይ እንደዛ 3000 ድርሃም ከፍለው ከእንደገና ደግሞ ወደ ሀገር ውስጥ ዲፖርት እንዲደረጉ የሚል እንትን ነው የተወሰነባቸውና እነዚህም ሰዎች አዲንግ ፊውል ቱ ደ እንትን ፋየር ነው የሚሆነው እነዚህ ሰዎች መተውም ምክንያቱም የተዘጋጀው የተቀረጹበት ስነ ስርዓት ልክ ስላልሆነና አዲስ ትውልድ በተለያየ መልኩ መቅረጽ ይሻላል ይሄን ያሳብ እንጂ በዚሁ አይነት አስተሳሰብ ከሄድን ኔክስት ምን ፈጥሮም
ትውልድ ያስተማርክ ነው እንጂ ምክንያቱም ገና ይሄም ሌላ ስንት አመት ይፈጃል እኮ ገና አስተምረ እንትን ለማለት እንጂ አሁን ይሄ እኮ በዚች እንኳን በ28 አመት ውስጥ እንትን ብሎ በ27 አመት ውስጥ ማናቀው ታሪክ ሚኒሊክ እንደዚህ አረጋ ሚኒሊክ ተቆረጠ ምናን የሚል እንትን ሰምተ ነው ማናቀው ታሪክ ተፈጥሮ አሁን ደልክ እንደንተ ነው የሚወራ አሁን ያንን ሰምተው ያደጉ ልጆች አሁን እነሱ ለእንትን ለማለት ለማሳመን እና ሌላ እንትን ያስፈልጋል አይደል
አዎ ያን መንግስት ስራ መሆን ያለበት ምለውም የመንግስትም
በመንግስት
ስር ትምህርት ቤቶች የትምህርት ካሪኩለም ሲቀረጽ እያንዳንዱ አሁን
ኖት ኦንሊ መንግስት ይሄ ሌላውም ተፎካካሪ ፓርቲ በለው ተቃዋሚ ፓርቲ ምናውን በዚህ የዜግነት እንትን ይያሉ ያሉት እነሱም አባሎቻቸውን በስራቸው ያሉትን ምናምን ያንን እየቀረጹ መዋቅራቸውን እንትን ይያሉ ነው
ያው ዋንኛው መዋቅር መንግስት ጋር ስላለ ለምሳሌ ትውልድን ከመታነጽበት አንደኛው ትምርት ነው ትምርት ደግሞ ካሪኩለም አለ የትምርት ካሪኩለም ውስጥ ደግሞ እያንዳንዱ ለምሳሌ ታሪክ ወይም ሂስትሪ የሚባለው የኢትዮጵያ ታሪክ ተብሎ ድሮ የተጻፈ አለ በነ ባሩ ዘውዴም በፖርቹጋሎችም በጣሊያኖችም ብዙ ሪፈረንስ አለ መጻፎች አሉ ብዙ መጻፎች ማለት ነው አሁን እንደ አዲስ ነው በአዲስ አበባ ዩኒቨርሲቲ ሆነ በሌሎች ዩኒቨርሲቲዎች ታሪክ እንደገና ሊጻፍ የታሪክ ትምህርት እንደ አዲስ ሊጻፍ ታሪክን ድጋሚ መፍጠር አትችልም የተፈጠረን ታሪክ ነው ከነ እውነቱ የምትቀበለው ምናልባት ስለዚህ ነው የመንግስት ድርሻ ትውልድ ማነጽ ላይ የመንግስት ድርሻ ትምህርት ዋንኛው ነው ትምህርት ደግሞ ስትል ከትምህርት ጋር የታሪክ የኢትዮጵያ ታሪክ ትምህርት እየተዛባ አሁን የምትለው ኤሊቶቹ እንደፈለጉ የሚያዛቡትን ውሸት እንደውነት ተካቶ ይጻፍ የሚል ቅስቀሳ ያለና ምናልባት የመንግስት ድርሻ በከፍተኛ ደረጃ ነው በያስባለው ይሄ አንደኛው አጣራ ያለ መረጃችን
እስቲ እንግዳችን መስመር ላይ እስኪገቡ ድረስ አንድ ሙዚቃ ልጋብዛችሁ ሃሎ ሃሎ ተናስተልኝ ተናስተልኝ ይስማል?
ሄሎ
አሎ ይስማል?
ኦኬ
ኦኬ
ለኔ ሰማኛለ።
አ በቃ አድማጮቻችን አሁን ከዚ እንግዳችን ከሀገር ቤት አቶ ታየ ቦጋለ መስመር ላይ ናቸው። የዛሬ እንግዳችን እሳቸው ናቸው። እስክንድር ከእስክንድር ጋር ትንሽ ውይይት ያደርጋሉ። እኛም በመሃል ጥያቄዎችና እንትናላለን። እስክንድር ይስማል? እዚህ ጋር ነው።
ሃሎ 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 ይስማል አይደል?
አቤት
ይስማል? ኦኬ እንግዲህ የመጀመሪያ ጥያቄን ከመጀመሪያ በፊት ያው የወቅቱ የሀገራችን ጉዳይ ለሁላችንም አሳሳቢ እንደሆነ ይታወቃል። ያው በአርቲስት አጫሉም ግድያ በተነሳ ብዙ ኢትዮጵያውያኖች ዜጎቻችን ህይወታቸው አልፏል። እነሱን ነፍስ ይማርልን በማለት የመጀመሪያ ጥያቄ እርሶ ላይም ጀነራል ማን የግድያም ሙከራ እናንተ ላይም እንደተደረገ ሰምተናል እንኳን ተረፉ በማለት ይህ ነገር በሀገራችን ላይ እንዳይደገም ዜጎች ኢትዮጵያውያን ምን ማድረግ አለብን? እንዴት ነው ይህ ነገር ወደፊት እንዳይከሰት የምናደርገው የሚለው ነው። ምክንያቱም ይሄን ስጠይቀው ካንደም ሁለተኛ ሁለት ጊዜ አመጽሪ ተደርጎ እንደከሸፈ ይታወቃል። አሁን ደግሞ ሌላ እንደዚህ አይነት ቅስቀሳዎች በተለያዩ ሚዲያዎች ላይና የተለያዩ ዘፈኖችም እየወጡ ነው። ይሄ እንዳይሆን እርሶ ምን አስተያየት አሉት በሚለው ልጀምር።
በጣም እንግዲህ በሀገራችን ላይ በአሁኑ ሰዓት ሁለት ተረካዊ ኃይሎች ፊት ለፊት ለፍልሚያ ተጋጥመዋል። በእውነት የመጀመሪያው ኃይል ኢትዮጵያዊነት የሚል አባት እናቶቻችን ያቆዩን የዘመናት ሀገር በአንድነት ዘን ወደፊት መራመድ አለብን የሚል አመለካከትና እምነት ያለው እዚህም በጽናት የሚሰራ ያለ ብሔረሰብ ጾታ ሃይማኖት እና የተለያዩ ልዩነቶች ሳያገብሩን እኛ የኢትዮጵያ ልጆች ነን። ያለችን አንድ ሀገር ኢትዮጵያ ብቻ ናት። ስለዚህ ባለንበት የሉላዊነት ዘመን ውስጥ ከ7.8 ቢሊዮን በበለጠ የዓለም ህዝብ ጋር እንዴት አድርገን መወዳደር አለብን የሚል ለእድገቷ ለብልጽግና ለስኬቷ የሚሰራ ቡድን አለ። ሌላው ቡድን ደግሞ ባገኘው አጋጣሚ በሚችለው መንገድ ተጠቅሞ ከውጭ ኃይሎች ጋር በመተሳሰርና ገንዘብ ምንጭ በማድረግ ኢትዮጵያ የምትባል ሀገር እንድትፈርስ፣ ህዝቦች በአንድነት የነበራቸው ነገር እንዳይኖር፣ ሀገራችን በቅርባችን እንደምናያቸው እንደ ሶማሊያ፣ እንደ ደቡብ ሱዳን፣ እንደ የመን፣ እንደ ሶሪያ ከዛም አልፎ ደግሞ እንደላቸውና እንድትበታተን የሚፈልጉ አሉ። የዚህ ፍላጎት ዓለም አቀፍ የሆነ ባጠቃላይና የግብጽ እጅ ረዝሞ የሚታይበት በተለይ ነው። ስለዚህ እንድንነው መደረግ ያለበት ብለን ስንመለከት የትኛውም አይነት ግድያ ሲከሰት የትኛውም አይነት የሚታወቅ ሰው ግድያ ሲከሰት ከግድያው በስተጀርባ ፍላጎት ያላቸው ሰዎች ይኖራሉ። በሚዛ ለፊስታ ጫሉ ሁኔታ ሞት የሰማኝን ሀዘኔ እዚህ ጋር ግድ ይገባል። ስለዚህ እነዚህ ሰዎች የሚያደርጉት ነገር አንድ ቡድን ወይም ደግሞ ጥቂት ግለሰቦች አንድ ተሰባስበው ሀገር ለማፍረስ የሚያደርጉት ነገር ምንም የማያውቀው ወገን እርስ በርሱ የሚገዳደልበት አርፍ የተቀመጠበት የሚገደልበት የህዝብ የራሱን ከተማ የራሱን እሴቶች የራሱን አብሮነቶች የሚያወድምበት ምክንያት የለም። የመጀመሪያው ነገር እንደ ሰው ሰከን ብሎ ቁጭ ብሎ መመልከት ያስፈልጋል። እኔ ለማንኛውም የምመክረው ነገር ሁልጊዜ ግድያዎች ሲፈጸሙ ወይም የሆነ ነገር ሲሉ የፖለቲካ ትርፍ ለማግኘት የሚፈልጉ ሰዎች ናቸው ይህንን ነገር ሊያደርጉ ይችሉት። ስለዚህ ሰለባ መሆን ለዚህ እንትን መሆን በጣም አስቀያሚ ነገር ነው። ኦሮሚያ ውስጥ በአብዛኛው ዞኖች ከመጀመሪያው ጀምሮ እጅግ በጣም የተረጋጋ የሰከነ ሁኔታ ነው ያላቸው። ነገር ግን የኦነግና አመራር ውስጥ ራሱ በፊት ኦህዴድ ይባል የነበረው አሁን ኦሮሚያ ብልጽግና ይባል የነበረው ውስጥ ያሉ ሰዎች ከፍተኛ የሆነ ዝርፊያ አከናውነዋል። በዚህ ሀገር ላይ የኢትዮጵያን ንብረት በአጠቃላይ የኦሮሞን ህዝብ ደግሞ በተለይ ዘርፍ። ስለዚህ ሀገር ከተረጋገች የዘረፉት ንብረት የያዟቸው ሰፋፊ መሬቶች ያከማቸቸው ከፍተኛ የሆኑ ገንዘቦች እና ማንነታቸው ይታወቃል። ስለዚህ ማህበረሰቡ ይህን ይጠይቀናል ፍላጎት ስላላቸው እንዳያረጋጋ ያደርጋሉ። ስለዚህ እነዚህ ኃይሎች ፖሊስን ይቀጥራሉ። ኦሮሚያ ፖሊስ ውስጥ እጅግ በጣም የተከበረ ፖሊስ ነው ያለን። የኦሮሚያ ፖሊስ እጅግ የተከበረ የኦሮሚያ ፖሊስ ነው ያለን።
ይቅርታ እዚህ ላይ ይህን ካነሱ አንድ ነገር መጨመር ፈለግኩ በዚህ ጥያቄው ላይ አብረው እንዲመልሱ። ያው አንደኛው ያው የህወሓት እጅ አለ እንደዚህ የመጣበት በሚል ሁኔታ አለ። ሁለተኛው ኦነግ ሸኔ አለ በዚህ ሽብር ውስጥ ያሉት። ነገር ግን ራሱ በመንግስት ውስጥም በስትራክቸር ለምሳሌ አንድ ልጠይቆት በዚህ ላይ ላነሳ የፈለጉ ለህዝቡ የሚያገ አዲስ አበባ ውስጥ አሁን የኦሮሚያ ዜግነት ቢሮ የሚል ተከፍቷል። በየአንዳንዶቹ ሴክተሮች ውስጥም ደግሞ የኦሮሚያ ዴስክ ጽህፈት ቤት በሚል ተከፍቷል። ይህ ራሱ ህወሓት እንዳለው አዲስ አበባ ላይ ጀምረን አዲስ አበባ ላይ እንጨርሰዋለን ያለውን ሂደት ለማስፈጸም ጽንፈኛ የሆኑት ብሔር እንትኖች ያሉበት ነገር ነው ይባላል። በዚህ ላይ አዲስ አበባ ላይ የዜግነት የኦሮሚያ ዜግነት ቢሮዎች ለምን መስፈት አስፈለገ? ሌሎችስ በአዲስ አበባ ላይ የሚኖሩት የትግራይ፣ አማራ፣ የሌሎችስ ብሔረሰቦች ዜግነት ቢሮዎች ለምን አላስፈለገም? ይህ የዛ ሴራ ነው የሚላል የእሱ ሐሳብ በዚህ ላይ ምንድነው? አንድ ላይ ቢመልሱት
በጣም ጥሩ። በመጀመሪያ ደረጃ በሚገባ መታወቅ ያለበት ጉዳይ የግብጽ የውጭ ኃይሎች ሌሎቹ ያላቸው ነገር እንዳለ ሆኖ እያንዳንዱ ሴራ በስተጀርባ ህወሓት አለች። ኦነግ የህወሓት ትህነግ ወይም ደግሞ ወያኔ ብዬ የምጠራው ክፍክፍ ስራ ነው። የትኛውም የሚያደርገው እንቅስቃሴ የዚህ ቡድን አላማ ለማሳካት ነው። ሌላ ቀርቶ በኦነግ ውስጥ ይታገሉ የነበሩ የኦሮሞ ልጆች አላማ የማያውቁ ከህወሓት ጋር እንደሚሰሩ የማያውቁ ሰዎችን በኬንያ ሶሎ ኢሶሎ መርሳቢት ውስጥ ስትገድል የነበረች እና በዋነኛነት ኦነግ ሸኔ የህወሓት አንድ ክንፍ ወይም አንድ ቅርንጫፍ ሆኖ የሚመራ እና ህወሓትን ወደ ስልጣን ለመመለስ የሚደረግ ጥረት እንዳለ እናያለን። ትላንት ጋዜጠኛ አርያ ተስፋለም ከፋንደር በኢየሩሳሌም አርያ ከህወሓት መንደር የቀረምኩት ሰው ጋዜጠኛ ላይ በተደጋጋሚ ጭ የነበረው ሰው ያጋለጠው 97 ወያኔ የተሸነፍኩ ብላ ባሰበችበት ጊዜ ሌላው ቢቀር ለኦነግ ስልጣን ሰጣለሁ የሚል የኢትዮጵያን ህዝብ የሚንቅ አይነት አካሄድ ትሄድ ነበር። የኦሮሚያ ዜግነት ወይም የመሳሰሉት የተነሱትን ነገሮች በጥልቀት ስላላውቃቸው እዛን መሄድ አልችልም። ምናልባት ከዚህ በኋላ በጥልቀት ምንድን ነው አላማው አሰራሩ እንዴት ነው የሚለውን ስላውቅ በገባና ነገር ምናልባት ሳሳት የሚችልበት ድል ስለሚፈጠር ይህኛውን መጠብ አልፈዋለሁ።
በጣም ጥሩ።
አዲስ አበባ ላይ የመላው ኢትዮጵያ የማተራረስ እቅዱ አንዱ እቅድ አዲስ አበባ ነው። አዲስ አበባ ላይ የኦሮሞ የበላይነት በሚል ኢትዮጵያን ማለት ነው ግን የኦሮሚያ የበላይነት የአማራ የበላይነት የትግራይ የበላይነት ከብሎ የሚነሳው ነገር ኢትዮጵያን ማፍረስ አካል ነው። ስለዚህ አዲስ አበባ ላይ የተገዳዳሪ ኃይሎች እንዲመጡ የኦሮሞ እናት አዲስ አበባ የሚል የአማራ እናት አዲስ አበባ የሚል ሁለት ስብርት የሚፈል ኃይሎች እንዲመጡና ይሄም
እኔም ጥያቄ ያነሳሁት ይሄን ጥያቄ ያነሳሁት ያው አዲስ አበባን የጦር ሜዳ ለማድረግ ምክንያቱም የመከላከያ ኃይላችንም ወይም ደግሞ የአካባቢ ፖሊስ የሻሸመኔ ላይ የደረሰውን እልቂት አይተናል። ካንደም ሁለት ሙከራ ተደርጎ ተክላላው ሳይደረግ መንግስት በአክሽፎታል ያ ከፍተኛ እልቂት እንዳይከሰት። ነገር ግን አሁንም ከኋላ ሆነው ይሄን ነገር መጥቶ አዲስ አበባ ላይ ተጀምሮ አዲስ አበባ ላይ እንጨርሳለን ያሉትን የሚያስፈጽም ስጋት ስላለ በኢትዮጵያውያኖች በይበልጥ አዲስ አበባ ነዋሪዎች ላይ ስጋት ስላለ ነው ያነሳሁት። አመሰግናለሁ።
ኩኩኩን ነው ግን አንድ ነገር ማንሳት እንፈልገው ያለ ነው። አንደኛው ክፍለ ዘመን ላይ ከአንደኛው ክፍለ ዘመን የሚያንቀሳቅሰው ደግሞ ያስተሳሰብ የዜግነት የኢትዮጵያዊነት ፖለቲካ እንጂ የጎጥ ፖለቲካ አይደለም። በእኔ አረዳድ በእኔ እምነት አሁን በርካታ ነገሮችን አልፋ የጎሳ ፖለቲካ የብሔረሰብ ፖለቲካ የሚከተሉ ሀገሮች ምን ያህል እየፈራረሱ ምን ያህል ጥላቻ እየነገሰ እንደሆነ እናያለንና ኢትዮጵያን የሚያዋጣት ነገር ራሱ ኦሮሞ ፈርስት፣ አማራ ፈርስት፣ ትግራይ ፈርስት የሚል ትም ቦታ ላይ የሌለ የሰብአት ካድ ምጠና አስተሳሰብ ይዞ መነሳት ራሱ ውድቀት ነው። እሱ ላይ በጣም ማስመር ፈልጋለሁ። ይሄ አዲስ አበባ የኦሮሞን የበላይነት መጫን የሚደረገው እንቅስቃሴ እውነተኛ ለኦሮሞ ያሰበ የኦሮሞ ማህበረሰብ የማይወክም የኦሮሞን አብሮነት ስቴት ማይዝ አጠቃላይ አዲስ አበባ ጀምረን አዲስ አበባ እንጨርሳለን የሚል አንድ ፕላን ነው። አሁን ከአጫሉ ግድያ ተከትሎ አንድ ታዋቂ ሰው ወደን ትርምስ መፍጠር፣ ይህን ትርምስ ተከትሎ ደግሞ ወደ ቤተ መንግስት የማምጣትና የሚፈልጉትን ሀገር የማስፈጸም ሂደት ሙሉ በሙሉ አጠቃላይ ቀውስ ሀገር እንድትመራ አቅዶ በግል ተደራጅተው በገባ ሰው አስጥረው የትኞቹ የኦሮሚያ አካባቢዎች ላይ ብንሄድ የሃይማኖት ግጭትን እናስነሳ እንችላለን፣ የትኛው ቦታ ላይ ብንሄድ ደግሞ የብሔረሰብ ግጭትን እናስነሳ እንችላለን ተብሎ ተጠንቶ የተካሄደው እንቅስቃሴ ብርት አዲስ አበባ ሆና ተያግርለን ነገር ግን ችግር መነሻ በሂደት የሚቀርፈው ነው የብሔረሰቡ ፖለቲ መጦዝ እና ኢትዮጵያዊነት የሚለው በዘመናዊ በሰለጠነ አንደኛው ክፍለ ዘመን አስተሳሰብ አሜሪካኖች፣ ስዊድኖች፣ ማርኮች፣ ኖርዌዮች የተለያዩ ነገሮች ሞክረው ያለፉበት ዛሬም የሚሄዱበት ያለው የተሻለ መንገድ ካለመምረር እና የመንገድ አስተሳሰብ እንዲሰጥን ማድረግ ነው። ለምን ድንጋይ እንደሚወረውር፣ ለምን ምንጫ እንደሚያነሳ፣ ለምን ጦር እንደሚሰብቅ የማያውቅ በደመነት የሚመራ እንደ ሰው የማያስብ እንስሳት እንኳን በተለያየ ስታጫ ይሄዳሉ እና እንዲህ አይነት ነገር 27 ዓመቱ ፈጥሯል። ከዚህ ደግሞ ሳት ቤንዚን በመጨመር ደግሞ ኮኔክሽኔ የራሱን የሆነ ነገር ሲያደርግ ነበርና በዋናነት የኢትዮጵያ መቀርፋ የሆኑ አሁን በግልጽ ታይቷል። ኢትዮጵያላት ማን ነው የኢትዮጵያ ወዳጆች ደግሞ እነማን ናቸው የሚለውን የአሁኑ ክስተት በሚገባ ታይቶናል። በዋናነት ከሀገር ውስጥ ህወሓት የሚባለው ቡድን ትህነግና ኮኔክሽን የሚባለው ቡድን እነዚህ ሁለቱ ናቸው። ሌሎቹ እኮ ሲዳማ አካባቢ ያሉ ወላይታ አካባቢ የተለያዩ አካባቢ የሚደረጉት እንቅስቃሴዎች ይህንን እንቅስቃሴ እንዳይካሄድ ሀገር ሰላም እንድትሆን ከአማራ አካባቢ ከትግራይ አካባቢ ያሉ ጀኔሬቶች ደግፈው ነው የሚሉት። ለሚገባ ወጥተው ግን መጥረው ሀገሪቱ ለማፍረስ የሚፈልጉት ትህነግና ኦነግ መሆናቸውን ትክክል ያሳዩበት ክስተት ነው። እዚህ ደግሞ የኦሮሚያ ብልጽግና አመራር ውስጥ ያሉ የተሰደፉ በዝርዝር ከወያኔ ጋር ተሰማርተው የነበሩ ነገሮች አሁንም እንደሚያቀጣጥሱና እንዳይረጋጋ የመሰለገድ እነሱ ባይኖሩ እንደ ሶማሌ ክልል እንደ ቤንሻንጉል ጉሙዝ እንደ ጋምቤላ ክልል ማረጋጋት የሚቻልበት እድል እንደነበር በደንብ ማየትን ማስረግጦ ማለት ስለምፈልግ ነው።
ኦኬ፣ እዚህ ላይ አንድ ጥያቄ። ይህ የዘረኝነት ፖለቲካ ከፍተኛ ውድቀት በአፍሪካ ሀገሮች ላይም አድርጓል። ከዚህ ቀደም በ5ኛው አመት የሩዋንዳ ዘረርቅ ይትላይ ጠቅላይ ሚኒስትራችንም ተገኝተው ነበር። ከስምንት መቶ ሺህ በላይ ሰዎች ተገለዋል ንጹሃን ዜጎች ያለኛ ትምህርት ነውና ለምንድን ነው የዘር ፖለቲካ በህግ ይታገድ ብሎ ለልቀ ፖለቲካ አቂዎች ብዙ ሰዎች በዚህ ላይ ጠይቀው እስካሁን የዘር ፖለቲካ በግ ባለመታገዱ ይሁላል ቂጣውንም እየተከሰተ ነው በዚህ ላይ ምን አስተያየት አለዎት የዘር ፖለቲካ አደጋኛ ነው
እንግዲህ የዘር ፖለቲካ አደጋኝነት ጥያቄ የሚገባ አይደለም ለዚህ ነው በቤት ሀገር ያለችው ኬንያ የዘር ፖለቲካን በህገ መንግስት አስገብታ ነው ያገረችው ሩዋንዳ ስለ ዘር ፖለቲካ ማንሳት እርግጃ እንዲወሰድ በካምፕ ያደርጋል ጋራና በርካታ ሀገሮችም የዘር ፖለቲካ ወይም የጎሳ ፖለቲካ እንዳይኖር አድርገዋል ነገር ግን የዘር ፖለቲካ በህግ ይታገድ የሚለው እንቅስቃሴ ሲደረግ በእኔ ያልተመለከተው ትልቅ ነገር አለ አሁን ያለው መንግስት በቀጥታ በጠመንጃ አፈር ስልጣን የያዘውን ህወሓትን ውስጥ ትግል በተጠናከረ ትግል አንስቶ የያዘ ነው። ህገ መንግስት ለማስቀየር የሚያስችሉ መሰረታዊ ነገሮች አሉ። ህገ መንግስቱን መጠበቅ ሰራዊቱ ቆሟል። ህገ መንግስቱን ጫፏን መሳት የሚችል ሰው የለም። ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጀምሮ ብዙ ሰዎች በስሌት ሳይሆን በስሜት በአመክንዮ ሳይሆን በመሰለኝና በደሳለኝ ይታገድ ብለው ዶክተር አብይ ወይም ደግሞ አሁን ያለው የብልጽግና ፓርቲ ማገድ የሚችል ይመስላቸዋል። ይህ መሰረታዊ የስህተት ነው። ሳስተምረ የነበረው ህገ መንግስት ማለት መሰረታዊ ስህተት ነው። መሆን የሚገባው ምርጫ መካሄድ አለበት። ምርጫ ከተካሄደ በኋላ አሸንፈው የሚወጣው ፓርቲ በቀጥታ ህገ መንግስት ማሻሻያዎች እንዲደረጉ የሚካሄድባቸው ፕሮሲጀሮች አሉ። እነዚህን ቅደም ተከተሎች ተከትሎ ነው እንጂ ማገድ የሚችለው አሁን ቢያግድ ሙሉ የሆነ ሀገሪቱ ሌላ ቀውስ ማስነሳት ነው። መጀመሪያ መሰራት አለበት፣ እንቅስቃሴ መግፋት አለበት። ይታገድ የሚል የፖለቲካ ይታገድ የሚል እንቅስቃሴ ተጀምሯል። እኛም ተጨምረን ሁላችን አንድ ላይ ሆን ዲስከሽን መካሄድ አለበት። አስተያየት ስብሰባ አለበት። የምሁራን ውይይት መካሄድ አለበት። 27 ዓመት ሙሉ የተተከለውን ለማውጣት የሚዲያ ስራዎች መስራት አለባቸው። በሚገባ ክርክሮች በከነ መልኩ አሁን ባለበት ሁኔታ የኮሮና አለ እንደገና የምርጫ አፍላይ ነው ያለነው እዚህ አይደለም እሱም የሚለው ትክክለኛ የሆነ መንግስት ከምርጫው በኋላ ሲመጣ የመጀመሪያ ስራው የሚሆነው እኛ ብሔሮች ብሔረሰቦችና ህዝቦች በሚል ጀምሮ በመከፋፈል የሚጀምረው ነው። ከፋፋ የሚል ህገ መንግስት በማፍረስ እና አዲስ ህገ መንግስት በመጻፍ ጭምር የሚጀመር ነው። ስለዚህ በዚህ ምክንያት ነው ያው
እዚህ ላይ ጨምር ለምሳሌ እንደዚህ በዚህ ላይ በዘረኝነት ውስጥ የተካተተው መላው የኢትዮጵያ ህብረተሰብ 27 ዓመት የተዘራበት የዘር ፖለቲካ አለ። ያ አንድ ነገር ሆኖ እንደገና በምክር ቤት ውስጥ ራሱ በሰብሰባ ላይ ሁሉ ባለስልጣኖች እኔ ለዘር ይሄን ሐላመት ትግል አርጋለሁ ይሄን አርጋለሁ ብሎ ምክር ቤት ውስጥ የኢትዮጵያን አጀንዳ ልማትን እድገትንና ለህዝቡ ሰላምና መረጋጋት ከመምጣት ይልቅ በእነሱም ዘንድ በዚህ ዘወራ ጭቅጭቅ ይደረጋል። እናንተ የታሪክ አስተማሪዎች፣ ምሁራኖች፣ የሃይማኖት አባቶች ከላይ ያሉትን ለማስተማር በሁለት አመት ውስጥ ምንም ዝግጅት አልተደረገም። በዚህ ላይ ምን ሐሳብ አለ? እነሱንም ከዚህ ከበሬት እንዲወጡና ልቂቱን ለመግታት እንትን ይቻላል በሚል ነው። ሌላ የርቅ ኮሚሽንም ተቋቁሞ ነበር፣ ምንም የሰራው የለም እስካሁን ያው ምን ያው ነውና በዚህ ላይ ምንድነው እርሱ ሐሳብ? ለማስተማርስ ምን ዝግጅት አለ?
በጣም ጥሩ። አንደኛው እኛ በሚዲያ ላይ ይሄን ትክክል አለመሆኑን የብሔረሰብ ፖለቲካ መቅረትና የዜግነት ፖለቲካ የሰለጠነ ያገኛው ስለዘመን ፖለቲካ መተካት እንዳለበት የብሔረሰብ ፖለቲካ ለኢትዮጵያውያን የማይሆን መሆኑን በተለያየ መንገድ አስረድተናል። ለምሳሌ ውድ ማንነት ያላቸው ኢትዮጵያውያን ከኦሮሞና ከአማራ፣ ከአማራና ከትግራይ፣ ከትግራይና ከኦሮሞ እንዲተቀላቀሉና የተቀየጡ ውድ ማንነት ያላቸው ህገ መንግስቱ ዜግነታቸውን የማያስጠብቅላቸው ኢትዮጵያዊ ብቻ የሆኑ እናታቸውን ወይም አባታቸውን መካድ የሚፈልጉ ኦሮሞም ሆነው አማራም ሆነው የለም በብሔረሰብ መጠርት ወይም ደግሞ በብሔረሰብ ቅርጫት ውስጥ መደወል አልፈልግም እኔ ምሳሌ በኢትዮጵያዊነት የሚሄዱት ሲጀመሩ ያለማጋል ከኢትዮጵያ ህዝብ 3/4 የሆነ ነው። ይህ ህገ መንግስት በስራ ላይ ያለው እነዚህን ሁሉ የሚክድ አንድነትን የሚያጠፋ ሰውን በአሰሳሰብ ሳይሆን በመንገድ ወደኋላ የሚመልስ መሆኑ ይታወቃል። ይሄ ደግሞ በዜግነት ፖለቲካ እጅግ በጣም በርካታ ሚዲያዎች ኤፍኤሞች እየሰሩ ነው። ከኤፍኤም ጀምሮ እኔ ለምሳሌ
አተታየ ላቋርጦትና ይሄንን ያነሳሁት ለምሳሌ ጠቅላይ ሚኒስትሩ የሰላም የኖቤል ሽልማት ከተሸለሙ ወዲያ ባረንጓዴው አሻራ ላይ ራሳቸው ወጥተው አራያ ሆነው ውሃ ሲያጠጡ ከገበሬው ጋር ሲያበረታቱ ወጥተውም ሰብል ሲሰበስቡ ይታያሉ። ነገር ግን እሳቸው አብረው ይሄን ያግዙኛል ያሉት ከዚህ ጋር አብረው ሊሄዱ አልቻሉም። እሳቸው የሚፈልጉትን ያህል አልተካሄደም። ስለዚህ ለውጡ የፈለገውን ያህል ፍጥነት አልሄደም የሚባላል። እነዛን የማጥማት ነገር መንግስት እንዴት ነው?
እንግዲህ እኔ ሰፋ አድርጎ ማየት ይቻላል ብዬ ነው የማስበው። በመጀመሪያ ደረጃ በሰራዊት ውስጥ ያለው ሪፎርም አስቸጋሪ የሆነበት ነበር። የሰራዊት ሪፎርም ተሰርቶ የመከላከያ ሪፎርም ተሰርቷል። ከዚህ በኋላ ደግሞ መሰራት ያለበት ልዩ ኃይል ተብሎ የክልሉ የተቋቋመው ይህ ኃይል መሰባጠር መቻል ያለበት። ከዚህ ውጭ ደግሞ ጠቅላይ ሚኒስትር አብይ ከመጡ ከሁለት ዓመት ብዙም ፈቀቅ ያሉበት ጊዜ የለም። በአንድ በኩል የህወሓት ከፍተኛ የሆነ ፌር አለ፣ በሌላ በኩል አገራቸው ነውና እስቲ ገብተው ጥያቄያቸው ከተመለሰ ወደ ትግራይ ገቡን ብለን ያሰብናቸው ሀይሎች አሉ። እነዚህ ሀይሎች ገብተው ወደ ግድያ ነው። ስለዚህ መጀመሪያ ዝንጀሮ የሚቀመጫይን እንዳለች የማረጋገጥ ስራ መስራት እና የዜግነት ፖለቲካው ደግሞ ራሱ አከናውነዋለሁ ብሎ በሚያስቡ ሰዎች እሳቸው በፓርቲ ተያዙ ናቸው፣ የፓርቲ ሰው ናቸው። መንቀሳቀስ የሚችሉት በብልጽግና መርህ መሰረት ነው። ብልጽግና ውስጥ ያሉ ሰዎች ራሱ ቅድም እንዳነሳሁት አንደኛ ህወሓት ውስጥ የነበሩ፣ ሁለተኛ ከህወሓት ጋር ሆነው ሲዘርፉና ሲቦደሩ የነበሩ፣ በሶስተኛ ደረጃ ለውጡን የማይቀበሉና ጾኖ ለማደናቀፍ የሚሄዱና ከሌሎች ኃይሎች ጋር የሚገናኙ ባሉበት ሁኔታ ውስጥ ነገሮችን ችግሮችን በአጭር ጊዜ መፍታት ይቻላል የሚል እምነት የለኝም። ስለዚህ መሆን ያለበትን ስራ ሚዲያዎች እየሰሩ ነው። በጣም በርካታ የሆኑ የፖለቲካ ሰዎች ሰው እየሰሩ ነው። የዜግነት ፖለቲካ ከምን ጊዜም በላይ በስፋት የሚንቀሳቀስበት ሁኔታ እድል ያገኘበት ፈርታይል ግራውንድ የተፈጠረበት ሁኔታ ነው። ነገር ግን እያንዳንዱ እንቅስቃሴ እኛ ጋር ተቃዋሚ ማለት በፓርቲ ደረጃ ወይም ተፎካካሪ ማለት ማፍረስ፣ እያንዳንዱ ነገር መቃወም አድርገን በምንወስድበት የፖለቲካ ድባብ ውስጥ ነገሮቹ ቀላል ናቸው ብዬ አልወስድም። እኔ ግን የሚፈለገውን ያህል ምሁራን አልሰራም፣ የሚፈለገውን ያህል ተቃዋሚ ፖለቲካ ፓርቲ ውስጥ ሆነው የዜግነት ፖለቲካ እንዲንቀሳቀስ የሚፈልጉ ሰዎች ተጃምረው ተቀላቅለው እና ተዛንቀው ከመሄድ ባለፈ ጥርት ያለ ፕሮግራም፣ ፖሊሲ፣ ስትራቴጂ ነድፈው ወጣቱን ማህበረሰቡን የሚያንቀሳቀሱበት ነገር በጣም ደካማ ነው። ስለዚህ ከአንድ ፓርቲ ብቻ ብልጽግና ከሚባለው ዶክተር አብይ ከሚመሩት ፓርቲ እሱ የራሱ የሆነ ከየህወሓት ስልጥላው ነው የወጣና አንድ ጊዜ ሲወጣ ደግሞ ጥርት ያለ ነገር አይኖርም። ማአት ቆሻሻ አለው። ይህንን ቆሻሻ ይዞ ነው የሚሄደው። ቆሻሻው የሚያጸዳው በሂደት ነው። የማጽዳት ሂደቶች እየተካሄዱ ነው። ግን ያንን ፓርቲ አይደለም እኔ አውራ ነገር የማየው። አውራው ሁሉም ኢትዮጵያ ፓርቲዎች ናቸው። አውራው የኢትዮጵያ ህዝብ ነው። አውራው ይሄ ቅድም የነገርኩት ውድ ማንነት ያለበት ነው። ነገር ግን ፈርታይል ኮንዲሽን ምንድን ነው? ይሄ መልካም ሁኔታ አስቻይ ሁኔታ አልተፈጠረለትም። ለመፍጠርም ደግሞ ጥረት የሚያደርጉ ሰዎች አላይዙ። እንደውም የብሔረሰብ ፖለቲካ እንደገና እንዲገን እንደገና እድል እንዲፈጥር እያደረጉ ነው። ሰው መሰራት አለበት የሚለውን አስምሬበት፣ ነገር ግን የዜግነት ፖለቲካ ራሱን የቻለ አጣብቂኝ የገባበት ሁኔታ ነው ያለው። እንደምታየው በዚህ በኩል የኦነግ እንዳትኖች ዶክተር አብይ ነፍጠኝ ሲሉ ትሰማለህ። በዛ በኩል ሌላ አይነት ግፊት ይመጣ ያለ ሁለቱ ባላንስ ለማድረግ የሚካሄድ ሁኔታ አለ። ምክንያቱም ሀገር መረጋጋት ስላለባት ሶሉሽኑ መፍትሄው ምንድን ነው ካልከኝ የምሁራን መድረክ መዘጋጀት አለበት። የእርቅ ኮሚሽንን ብለህ ቅድም ያነሳኸው ነበር። እኛ በወያኔ ጊዜ አዲስ አበባ ዩኒቨርሲቲ ውስጥ የሰላም ልማትና ዲሞክራሲ ተሰም ብለን ሀገሪቱ ውስጥ ብሔራዊ መግባባትና ብሔራዊ እርቅ እንዲመጣ ከፍተኛ የሆነ ስራ ተሰርቶ ወያኔ ናት ያንን አንድ እናቱ የሆነ ሲንክታክ ቡድን አዲስ አበባ ዩኒቨርሲቲ ውስጥ 120 ቀን የጀመርነው እንዲመጣ ያደረገችው። ስለዚህ እነዚህ አሁን አዳዲስ እንቅስቃሴዎች እንደገና እያንሰራሩ ና እዛ ላይ መስራት አለበት የሚል ነው ማ
አመሰግናለሁ። እንደገና ያው የአባይ እንግዲህ ግድብ ውሃውም ተሞልቶ በጠቅላይ ሚኒስትሩና በኢንጂነር ስለሺ በቀለ በሌሎቹም በተደረገው ጥረት ውጤት ላይ ደርሰን ዛሬ በኢትዮጵያ ሰዓት አቆጣጠር ከፍተኛ ያባይ ዘመቻ ይደረጋል። እንግዲህ የተለያዩ ሀገር ላይ የሚገኙ ኤምባሲዎችና ቆንስላቶችም በዚህ ላይ እንደሚሳተፉ እርግጠኛ ነን። ይህንንም ምን አስተያየት አለዎት?
እንግዲህ ያው እንቅስቃሴ በጣም ደስ የሚል በጣም የሰፋ ነው። የመጀመሪያ ዙር የውሃ ግድብ ሌቱን መምላታችን ዓለም አቀፋዊና ኢትዮጵያውያን ልክ እንደ አድዋ ድል ኮራ ብለን አንድ ሆነን መስራት እንደምንችል ያሳየንበት፣ አንድነታችንን የበለጠ ሊያጠናክር የሚችል የማዕዘን ድንጋይ ነው ብዬ ነው የምወስደው። እንግዲህ ዛሬ ከቀኑ 10 ሰዓት ላይ ኢትዮጵያውያን ለዚህ ያላቸውን ድጋፍ በተለያየ መንገድ በሀገር ውስጥ ብቻም እንዲገልጹ አንዱ ነው ማስታወስ ሳሚል መኮንን ገነቹ፣ እነሱ በቃ ከፍተኛ ደረጃ ተነስተው የሚያደርጉት ሰፊ እንቅስቃሴ እንዳለ በጊዜ አይቻለሁ። ስለዚህ ይሄ አንድነታችንን ለማጠናከር አብሮነታችንን የበለጠ ማጎልበት ለዘመናት ሲካብና ሲደረጅ የነበረውን ኢትዮጵያዊነት ከፍ ለማድረግ የሚነሳ ብሔራዊ አርማ ነው። ምናልባትም አንድ ሊያደርጉን ከሚችሉ ትልቅ ነገሮች አንዱ ከአማራ ክልል ተነስቶ በቤንሻንጉል ጉሙዝ ግድቡ ተሰርቶ በመላው ኢትዮጵያውያን ገንዘብ አንጥሮ ሀብት የተሰራ መሆኑ ትልቅ ለኢትዮጵያውያን መሰረት ነውና በህይወቴ ከተደሰቱባቸው የተደሰትኩበት ብቸኛ ሰው ከተደሰቱባቸውና ምናልባትም የበለጠ ኢትዮጵያዊነታችን እያጠናከረ ይመጣል ብዬ ማስበው እንደውም አንድ የትግራይ አባት 99ኛ ጊዜ ቦንድ ገዝተዋልና የአዲስ አበባ ከተማ ነዋሪ ናቸው። ስለዚህ ላው ኢትዮጵያ እየተረባረበበት ያለው ስለሆነ የጋራ ሀብታችን ነው። ደስታዬን በቃሉ መግለጽ አልችልም። የበለጠ ግን አንድነታችን ያጠናክረን መጀመር መፈጸም አይደለምና እስከ ፍጻሜው መሄድ አለብን የሚለውን ነገር በዚህ አጋጣሚ ሁሉም ጥሪ ማስተላለፍ እወዳለሁ።
ጠቃላይ የምጠይቀው አሁን መላው የኢትዮጵያ ህዝብ አንድነቱን አጠናክሮ በተለያየ ሚዲያ እንደ ኦኤምኤን ሌሎችም በዘር ላይ ወይም ደግሞ ትክክለኛ መረጃ በማስተላልፉ ሚዲያዎች ላይ ህዝቡን አንድነት መጥቶ ሌላ ድጋሚ በሻሸፈምኔ ወገኖቻችን ላይ የደረሰው ንብረት ያው ስለሚተካ ነው ብዙ ትኩረት የማልሰጠሁት ያ እንዳይከሰት ህዝቡ ላንድም ለመጨረሻ ይሄን በመከላከል መንግስትም ምን ምክር ይሰጣጥሉ እንደማጥቃለ
በመጀመሪያ ደረጃ ከመንግስት ነው የሚጀምረው። የመንግስት የመጀመሪያው ከህዝብ ጋር የሚገባው ኮንትራክት ወይም የኮንትራክት ስምምነት ህግና ስርዓት ማስከበር ነው። ሌላው ነገር በአብዛኛው በዳብረ ዲሞክራሲ በራሱ የሚሄድ ነው። ስለዚህ በህግና ስርዓት ማስከበር ረገድ የታየው ክፍተት መስተካከል አለበት። በግልጽ ማስቀመጥ የሚፈልገው ነገር ማንኛውም የሰው ህይወት ለማጥፋት ተደራጅቶ የሚንቀሳቀስ ማንኛውም የሀገር ንብረት ለማውደም ድራይቶ የሚንቀሳቀስ ሰው ያለ ምህረት እርምጃ ሊወሰድበት ይገባል። ይሄ ሰላም የሚፈልገውን የሀገር እድገት የሚፈልገውን ወገን በሙሉ ጥቂት ባዶ ቆርቆሮች ሲጮሁ ስለፈሰሰው የሰው ህይወትን ደም ባለፈው 97 አሁን ከ200 በላይ ስለፈሰሰው ህይወትና ደም ስለከፈሱ ከተሞች ሻሸመኔ የለችም 75 እጅ ወድሟል። ዝዋይ በአሁኑ አጠራር ባቱ ወድሟል። አዳባ ዱላ አካባቢ የሰው ህይወት በአስቃቂ ሁኔታ አዳሚት ሁሉ እጅግ በጣም በርካታ ሆኑ። በአርሲ አካባቢ የሚገኙና በአርሲ ሀርጌ ቤልስ ላይ የሚገኙ በጣም ጠፍተዋል። ስለዚህ በመጀመሪያ ደረጃ መንግስት ህዝቡ እፎይ ብሎ በሰላም መኖር አልቻለ መንግስት መኖር አያውቅም። መንግስት መኖር የሚጠበቀው ደግሞ ወገቡን ጠበቅ አድርጎ ትግስት ካለው መቻል ካለው ጋር የሞት አይደለም ትግስት የሚኖረው ቤት ውስጥ የተቀመጡ ሰዎች የታረዱ አይደለም ትግስት የሚኖረው ሰው ከነበረበት ካፈራው ንብረት ሜዳ ላይ ገዛ ሀገሩ ባይተዋር ሆኖ አይደለም ትግስት የሚኖረው። ይህን ካልኩ በኋላ የኢትዮጵያ ህዝብ ደግሞ የውጭ ዜግነት ያላቸው ኢትዮጵያዊ ለሆን ስልጣን ተሰጥቷቸው እንኳን ያልፈለጉ የውጭ ዜግነት መያዝ ኃጢአት አይደለም። ማንም ሰው የሰዎች ሰው ባለበት የትኛው ቦታ መኖር ስለሚችል ነው እኮ ኢትዮጵያውያን በመላው ዓለም ላይ የሚኖሩት የሰው አካል የሁማኒቲ አካል ስለሆነ ነው። ሰው እንዴት ሀገር ቁጭ ብሎ ልጆቹ በተንደላቀቁ የምዕራቡ ዓለም ትምህርት ቤቶች እያስተማረ የራሱን ህይወት እያደላደለ ቅንጡ ህይወት እየኖረ ዝፋን እጅ አርሶ አደር ባለበት ከ15% በላይ የከተማ ላባገርና ጭቁን ምስኪን ተጅ ወዳፍ የሆነ ኑሮ የሚኖር ባለበት በሺዎች የሚቆጠሩ ሰዎች በስደት፣ በሺዎች የሚቆጠሩ ሰዎች ጎዳና ላይ፣ በሺዎች የሚቆጠሩ ሰዎች በሴተኛ አዳሪነትና በልመና ላይ እየተጎሳቆሉ እያለ ወደፊት ልንራመድ በምንችልበት ዓለም ዓለም በከፍተኛ ደረጃ በቴክኖሎጂና በአዳዲስ ግኝቶች እየተወዳደረ እያለ እኛ ወደ ኋላ ቀርተን ከኋላ ላይ ኋላ ነን፣ በበኋላ ቆርቆር፣ በስርት ላይ ጆሮ ደግፍ ሲሉ ንግትን የሚያወድሙ፣ አንድነትን የሚያጠፉ፣ ግፍቻን የሚያፈርሱ፣ የዘማት አንድነትን የሚያጠፉ ሩዋንዳ እኮ በ1994 ዓመት እንደ ግሪጎሪ ዘመን ቀመር መቶ ቀን ውስጥ በተጨረሻዎቹ ሰባት ቀናት ውስጥ በተደረገ ነገር በመጨረሻው ሰባት ቀናት ከሰባት መቶ ሺህ ያላነሰ ሰው ነው የሞት በድምሩ ከስምንት መቶ ሺህ ሰው በላይ አልቋል። ቱትሲዎችን ያን በማድረጋቸው የተገኘ ነገር የለም። እና ኢትዮጵያ በዛ መልክ እንድትፈርስ ማናችንም አንፈቅድም። ስለዚህ ኢትዮጵያ ሕዝብ እጅና ጓንት ሆኖ በየሰፈሩ ተደራጅቶ መንግስት ያለ ስላለ ነበር ያደራጀው። ነገር ግን መንግስት አለ ብሎ ባለመደራጀት የተነሳ ማህበረሰቡ ጥቂት ወሮ በሎች፣ ጥቂት ገንዘብ የሚከፍሳቸው ሽልንግ ስሙኒ ከህዝብ ህይወት የሚበልባቸው 27 ዓመቱ የተጠራቸው ዝቃጮችና ቆሻሾች፣ የትውልድ አተላዎች፣ ይቅርታ ለቃላቱ ያልመረጥኩት ለምንድን ነው? የሰው ህይወት ሲሞት የሰው ህይወት ሲጠፋ ያልቆጨው ለቃላቱ መክበድ የሚያስብ አጉል አስመሳይ እየገደለን ያለው አስመሳዩ ነው። እየገደለ ያለን አጉል የቁራን ሰባኪው ነው። ትላንት የማይሰብከው ትላንት ለሃይማኖት ማያስተምር የሽማግሌው ደጋሞ አባቶች እግር ላይ ያልወደቀ ዛሬ መጥቶ እኔን ስለመሆን ሊነግረኝ የሚባል የለውም። ወገኖችን ደም እያሰብኩ ነው አሁን በስሜት እየተንተከተኩ የምናገረው። ስለዚህ ከዚህ በኋላ ስሙ ራሱ አንድ ሆኖ መቆም አለበት። ሲመጡ ወሮ በለስ አይተናል እኮ ልደት አለ አይተናል። እዚህ አዲስ አበባ በተለያየ አቅጣጫ 24 ቀበሌ ነው ያለበት ቦሌ አንበርክኮ ነው የገረፋቸው። ስለዚህ እነዛም ህዝብ ናቸው። ይህም ህዝብ ነው ልዩነቱ። ይሄ ሰላማ ህዝብ ነው፣ ያ ዱርዬና ወሮበላ ነው። ስለዚህ ወሮበላን ልክ ማስገባት አለበት። የጎበዝ አለቃ በየሰፈሩ ሻሸመኔ፣ ዝዋይ፣ አዳባ፣ ዶሮ የተለያየ ቦታ ከጸጥታ አካላት ከመንግስት አካላት ጋር አብሮ መስራት አለበት። ፖሊስ ውስጥ ያሉ አመራር ላይ ያሉ በጣም በሆዳቸው ከህዝብና ከሀገር ሆዳቸው የሚቀርምባቸው ዘ ፖለቲክስ ኦፍ ዘ ዴይሊ ፖለቲካ ፖለቲካ ላይ የተሰሩትን እያነጫ እያወጣ ቀና ብሎ መሄድ የለባቸውም። ሌላ አመራር፣ ሌላ ፖሊስ ቀና ብሎ መሄድ የለበትም። ፖሊስን ክብር የሚያዋርድ መከላከያችን ክብር የሚያዋርድ ኢትዮጵያ ታሪክ ውስጥ በኮንጎ፣ በኮሪያ፣ በሶማሊያ፣ በአድዋ በተለያዩ ዘመቻዎች በትግል የሚታወቀውን ኢትዮጵያ ስምና ክብር የሚያጎርፉትን ክል ያስገባ መንግስት አለበት። ስለዚህ በአንድ በኩል መንግስት፣ በሌላ በኩል እንትን ሌላው ምሁራን ከዚህ ከቀበሩበት ቀፎ ውስጥ ሰብሮ መውሰድ አለባቸው። እንደ ቀንደርታ ሼሎች ቁጭ ብለው ሀገር ሲፈርስ እንዲያዩ አይደለም የተማሩት። አሁን ብቅ ብቅ እያሉ ነው፣ ግን በሰፊ ቁጥር ወደፊት መውጣት ወደፊት ጨርሶ መውጣት አለባቸው። ምሁር ምሁርነቱ የሚገለጠው ለሀገር በሚያበረክተው አስተዋጽኦ ልክ እንጂ በተመደበበት አንድ ዘርፍ ብቻ በመሳተፍ አይደለም። እና ባንም ሰብራችሁ ውጡ። የሃይማኖት አባቶች የሃይማኖት አባት ሆኑ፣ አስተምሩ። በቤት ለቤት የሚሄዱ ሁ ለአምስት አድርገው አይደል እንድጠርንፈው እንዳገዳደለሆን እናንተ አንድ ለአምስት የነሳ ልጆቻችሁን ያዙ፣ የሙስሊም ልጆቻችሁን ያዙ እና ሀገር ቀሩ። ይሄ ነው መልእክቴ።
ነገር ትዛለኝና በፌስቡኮ ላይ ኮንፌዴሬሽን ኤርትራና ኢትዮጵያ ጠቅላይ ሚኒስትሩ ከኤርትራ ጋር ለረጅም ጊዜ የነበረውን ኮልድ ዋርያንን ወደ ፍቅር አምጥተው እዚህ ደረጃ ተደርሷል። ብዙ ጊዜ ጠቅላይ ሚኒስትሩ ወደ ኤርትራ ፕሬዚዳንት ኢሳያስ አፈወርቅ እንደዚህ እንደው የዚህ ኮንፌዴሬሽን ነገር እውን ቢሆን አሸባሪዎችን እንደ አልሻባብ፣ አልቃይዳ፣ እንደ ወያኔ ህወሓት ያሉትን ኦነግ ሸኔን በማሳፈር በጋራ ደግሞ ልማት ወደብ በመጠቀም የኢትዮጵያም ሪሶርስ በመጠቀም ማደግሉ ሰፊ ነው የሚልን እምነት አለኝ። ይህን ያነሱት ምን አስበው ነው? እኛም በትልቅ አይተነዋል።
በጣም ጥሩ። እንግዲህ በዓለማችን ባጭሩ ሶስት አይነት መንግስታት ናቸው። አህዳዊ መንግስት አብዛኛው የዓለም ሀገራት የሚከተሉት ነው። ፌዴራል መንግስት ደግሞ 28 ሀገሮች ብቻ የሚከተሉት ነው። ኮንፌዴሬሽን የሚባለው ደግሞ ጥምረት ነው። አንደኛ ሁለት ሀገሮች የራሳቸው ሉዓላዊነት ሳይነካ ሉዓላዊነታቸውን እንዲህ ሆነው፣ ነገር ግን በአንድ በኩል በኢኮኖሚ በምጣኔ ሀብት መሳሰል ይችላሉ። ለምሳሌ ኢትዮጵያና ኤርትራ በወደብ በዛ ወደቡን በማልማት የህዝብ ለህዝብ ስሩን በከፍተኛ ደረጃ ማምጣት ይችላሉ። ለምሳሌ ጀርመኖች ወደ ፖለቲካ አንድነት ለመምጣት መጀመሪያ የሄዱበት የኢኮኖሚክ ትስስር ዞልቨሬን የሚባል ነበር። ያን 300 የነበሩትን የጀርመን ግዛቶች ወደ 38 የነበሩትን ወደ አንድ አንጥቶ አንድ ጀርመን እንድትመጣ አደረገው። የኮንፌዴሬሽን ጥምረት ዞልቨሬን የሚባል ኢኮኖሚክ ዩኒየን ነው። ስለዚህ ኢኮኖሚ ትስስር ይመጣል። ይሄ ባህል ትስስር አስከትሏል። የኢትዮጵያ ሙዚቀኞች ኤርትራ፣ የኤርትራ ሙዚቀኞች የኢትዮጵያ ወደዛ፣ የዛ ወደዚህ የሚመጣበት ሁኔታ ይፈጠራል። ስለዚህ የምጣኔ ሀብት ብቻ ሳይሆን የባህል ከዛ በኋላ የማህበራዊ ግንኙነትና መስተሳሰሩ በኤሌክትሪክ የተለያዩ ነገሮች የሚታሰርበት ይመጣል። ከዛም ባለፈ የጋራ የሆነ ወታደራዊ ልምምድ አሸባሪዎች በአካባቢ ያሉት ለማስቆም በኢትዮጵያና በኤርትራ ላይ የሚቃጣውን የተለያዩ አይነት የውጭ ወረራ ለማስቆም የጋራ ወታደራዊ ልምምድ አለ። እነዚህ ነገሮች የኮንፌዴሬሽን ጅምሮች ናቸው። ኮንፌዴሬሽን በእንግሊዝኛ ቮሉንተሪ አሶሴሽን ኦፍ ኢንዲፐንደንት ስቴትስ፣ ራሳቸውን የቻሉ ምጣኔ ሀብት ለባህላዊ ወታደራዊ ለተለያዩ ትብብሮች የሚፈጥሩት ጥምረት ነው እና ይሄ በፕሬዚደንት ኢሳያስ አፈወርቂ እና ዶክተር አብይ መካከል ለሀያ ዓመት የነበረውን የጥላቻ መጋረጃ ቀደው የአንድነት መምጣታቸው እና ወንድማማችነት መስፈኑ እንዳየነው ኤርትራና ኢትዮጵያ እየተላቀሰ አንድ የሆነበት ከመሆኑ በተጨማሪ በሚገርም ሁኔታ የኤርትራውያንን ቤት ጠብቀው ለሀያ ዓመት የቤት ኪራያቸውን ባንክ ውስጥ አስቀምጠው
የለም በቃ ያለ ያገንዘብኝ
አው ካሉ ነገር ዛሬ የመጀመሪያ የውይይታችን ይሄን ይመስል ነበር።
ተራቹ አድማጮች ከራፋዶ 15 ሰዓት ሆናል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይ ዜናዎች ቀጥለው ይሰማሉ። በቤንሻንጉል ጉሙዝ ክልል ባሳለፍነው ሳምንት በ14 ንጹሃን የአማራ ብሔር ተወላጆች ላይ ግድያ በመፈጸም የተጠረጠሩ 20 ታጣቂዎች መያዛቸውን ቢቢሲ አማርኛ የክልሉን የጸጥታ ቢሮ ጠቅሶ ዘግቧል። 12 ጦር መሳሪያዎችም ከግለሰቦቹ መያዙ ተዘግቧል። ታጣቂዎቹ ጥቃቱን ከመፈጸማቸው በፊት የመንግስት የጸጥታ ኃይሎች ያሳደዷቸው ነበርም ተብሏል። በተያያዘ ለታጣቂዎቹ ህወሓት የስልጣናና ገንዘብ ድጋፍ እንደሚያደርግ በአማራ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ገኘው ተሻገር ለአዲስ ዘመን መናገራቸው ተዘግቧል። ለትግራይ ክልላዊ ምርጫ 5 የፖለቲካ ፓርቲዎችና 11 የግል ተወዳዳሪዎች እንደተመዘገቡ ትግራይ መገናኛ ብዙሃን ዘግቧል። ሐምሌ 23 በተጠናቀቀው ቀነ ገደብ የተመዘገቡት ተቃዋሚ ፓርቲዎች ህወሓት፣ ባይቶና፣ ሰላሳ ወያኔ፣ የትግራይ ነጻነት ድርጅትና የአሲምባ ዲሞክራሲያዊ ፓርቲ ናቸው። አረና ትግራይና የትግራይ ዲሞክራሲያዊ ድርጅት ምርጫው ህገ መንግስታዊ አይደለም በማለት ቀደም ሲል ራሳቸውን ማግለላቸው ታውቋል። የክልሉ ምርጫ ኮሚሽን የመራጮችን መመዝገቢያና የድምጽ መስጫ ቀን በቅርቡ ይፋ አድርጋለሁ ማለቱ ተዘግቧል። በሌላ ዜና የፌዴሬሽን ምክር ቤት የትግራይ ክልል መንግስት ምርጫ ለማካሄድ የሚያደርገው ንቅስቀሳ በአፋጣኝ እንዲያቆም አሳስቧል። ክልሉ ህገ መንግስታዊ ስርዓቱን አደጋ ላይ በሚጥል ድርጊቱ የሚቀጥል ከሆነ ምክር ቤቱ በህገ መንግስቱና ሌሎች ህጎች የተሰጠውን ስልጣን ለመተግበር እንደሚገደድ አስጠንቅቋል። ምክር ቤቱ ማስጠንቀቂያውን የሰጠው ለትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከቀናት በፊት በላከው ደብዳቤ መሆኑ ተዘግቧል። ባለሶስት ገጽ ደብዳቤው የፌዴሬሽን ህገ መንግስትና የፌዴሬሽን ምክር ቤት ውሳኔ እንዲከበር ስለማሳሰብ የሚል ርዕስ መያዙ ተዘግቧል። ባለፈው ሰኔ ወር የፌዴሬሽን ምክር ቤት አፈ ጉባኤነትን የተረከቡት አቶ አደም ፋራ ፊርማ የሰፈረበት ደብዳቤው ምክር ቤቱ የህገ መንግስቱ ጠባቂ መሆኑን አስታውሷል። የትግራይ ክልል መንግስት የራሱን የምርጫ ኮሚሽን በማቋቋም ጭምር እያካሄደ ያለው እንቅስቃሴም ግልጽ የሆነ የህገ መንግስት ጥሰት ነው ሲልም ወንጅሏል። የአማራ ክልል ያፍና ያፍንጫ መሸፈኛ ጭምብል መጠቀምን ከትናንት ጀምሮ አስገዳጅ እንዳደረገ የክልሉ መገናኛ ብዙሃን ዘግቧል። መመሪያውን ያወጣው የክልሉ ኮሮና ቫይረስ መከላከያና መቆጣጠሪያ ግብረ ኃይል መሆኑ ሲነገር ጭምብል አለማድረግ በአስቸኳይ ጊዜ አዋጁ መሰረት ለህጋዊ ቅጣት እንደሚዳርግ ተዘግቧል። የአርቲስት አጫሉ ሁንዴሳ ግድያ ተከትሎ በቁጥጥር ስር የዋሉ ሰዎችና የቤተሰብ አባላት የባንክ አካውንት እንዲታገድ መደረጉ የቤተሰብ አባሎቻቸውን ገንዘብ ማንቀሳቀስ ባለመቻላቸው ለችግር መጋለጣቸውን ለቢቢሲ ተናግረዋል። የተጠርጣሪዎች ጠበቃ በበኩላቸው የባንክ አካውንቶቹ እንዳይንቀሳቀሱ የተደረገ ያለው ፍርድ ቤት ትዕዛዝ ነው በሚል ቅሬታ አሰምተዋል። የባንክ አካውንታቸው እንዳይንቀሳቀስ ከተደረገባቸው ሰዎች መካከል የአቶ ጀዋር መሐመድ ቤተሰባቸው፣ የአቶ በቀለ ገርባና የቤተሰባቸው እንዲሁም የጋዜጠኛ መለሰ ድሪብሳና ባለቤቱ እንደሚገኙበት ተገልጿል። የአቶ ጀዋር መሐመድ እህት የሆነችው ራሲድ ሲራጅ የእሷን ጨምሮ የአምስት ወንድሞቿ የባንክ አካውንቶች እንዳይንቀሳቀስ መደረጉን ለቢቢሲ ተናግራለች። አጠቃላይ የስድስት ሰዎች አካውንት ነው የተዘጋው፣ የኔንም አካውንት ተዘግቷል ብላለች። የአዋሽና የኦሮሚያ ኢንተርናሽናል ባንክ አካውንቶች ናቸው የተዘጉት ተብሏል። ለምን እንደተዘጋ ስንጠይቃቸው እኛ የምናውቀው ነገር የለም፣ ስልክ ተደውሎ ነው ዝጉ የተባለው፣ የሚያደርጉት እንዲያደርጉት ብለን ትተነዋል ብላለች። በተመሳሳይ የኦሮሚያ ሚዲያ ኔትወርክ ጋዜጠኛ መለሰ ድሪብሳ ባለቤት የሆነችው ታደለች መርጋ የእርሷና የባለቤቷ የቁጠባ ሂሳብ እንዳይንቀሳቀስ መደረጉን ተናግራለች። ታደለች የቤት ኪራይ ለመክፈል በማሰብ ገንዘብ ለማውጣት ወደ ባንክ መሄዷን ጠቅሳ ማውጣት እንደማትችል ከባንኩ ሰራተኞች ሲነገራት ለምን እንደሆነ መጠየቋን ገልጻለች። የባንኩ ቤት ሰራተኞች አካውንቷ ታግደዋል የሚል መልስ ሰጥተውኛል የምትለው ታደለች ምንም ማድረግ ስለማልችል ወደ ቤቴ ባዶ እጄን ተመለስኩ ማለት ለቢቢሲ ተናግራለች። ታደለች የባለቤቷን የቁጠባ ሂሳብ ስጠይቅ መታገዱ እንደተናገራት ጨምራ አስረድታለች። በመጨረሻም የኢትዮጵያን አጠቃላይ የኮሮና ሁኔታ ስንመለከት በአጠቃላይ በኢትዮጵያ እስከ ሐምሌ 25 2012 ዓ.ም ድረስ በቫይረሱ የተያዙ ሰዎች 17999 መድረሱ ተዘግቧል። እንደ ጤና ሚኒስቴር መረጃ የሟቾች ቁጥር 284 ደርሷል። ከበሽታ ያገገሙ ሰዎች ደግሞ 7195 መሆናቸው ተዘግቧል። የሳምንቱ አጠር ያሉ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Zare ni kochno, kuch ነው ተነስቶ ሆ ሆ በላ ባይ ውልበትና ደስ ሆ ሆ ሆ በላ ባይ ሰባብረን ንስቶ ሆ ሆ በላ ባይ አባይን በጋራ ሆ ሆ ሆ በላ ባይ ያገሬ ሰው ተነስቶ ሆ ሆ በላ ባይ ውልበትና ደስ ሆ ሆ ሆ በላ ባይ
አድማጮቻችን የምትከታተሉት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ ቀጥሎ ደግሞ ሌላ እንግዳችን ከሚኒሶታ አሉ። ሳቸውም አቶ አክቲቪስት መስፍን ፈይሳ እንግዲህ ሰሞኑን እንግዲህ በአክቲቪስትነታቸው ቢታወቁም አሁን ሰሞኑን ደግሞ ከአጫሉ ግድያ በተመለከተ ባለው በተለይ በውጭ ሀገር ባለው እንቅስቃሴ ላይ ትልቅ ሚና እየተጫወቱ ነው ያሉትና ተናስተልኝ አቶ መስፍን ይስማል?
ተናስተልኝ ይስማኛል።
እሺ፣ እንኳን ሬዲዮናችን ላይ እንኳን በሰላም መጡ። ሰሞኑን እንግዲህ አሁን ከቅርቡን ጀምሮ በሶሻል ሚዲያ ላይ አቶ
ከዛ በፊት
አትሌት ሌሊሳ ፈይሳ
ያስተዋውቀናችሁን
አራሱን ያስተዋውቃል ከሱም እንድትጀምር
እኔም ትንሽ ልበልና አቶ መስፍን ፈይሳ በቀድሞ የኢትዮጵያ መከላከያ ሰራዊት ውስጥ ከበታች እስከ ከፍተኛ ኃላፊነት ከዛም ደግሞ ተለያየ ወጣቶችን ኢትዮጵያን ወጣቶችን በማስተማር በአክቲቪስትነት ኢትዮጵያን ወደ አንድነት ለመምጣት በተለያየ መንገድ ሲታገሉ የቆዩ ናቸው። ጠንካራ አክቲቪስት ማለት ይችላል እንደለሰ ራስዎን አስተዋውቀው።
ያ ስሜ መስፍን ፈይሳ ነው የሚባለው። አሁን መኖሮ ምን ይሰጣ ከተማ ነው እንግዲህ እኔ አክቲቪስትነቴ በብዛት ከፖለቲካው በላይ ኢትዮጵያ ህዝብ የሚያቀኝ ቻቢ የስነ ትውልድ ዳን በእኛ ብቃ በማለት ለማስተማር ያኔ ቻቢ ወረርሽኝ በነበረ ጊዜ ራሴን ለህዝብ ፈው አድርጎ ካስተማሩት አካላቶች ውስጥ አንዱ ነኝ። ከ8 አመት በፊት ደግሞ ወደዚህ መነሶታ ስመጣ የኢትዮጵያ ፖለቲካ በዳስፖራ አካባቢ አብሶ በሚኒሶታ አካባቢ እኔ ከማቆ የኦሮሞ ማህበረሰብ አስተሳሰብ ያፈነገጠ በመሆኑ ድምጽ ያስተጋባል እንዴት ነው?
አሁንስ
ይሰማችኋል?
ይሰማናል እኛ ጋር።
ኦኬ
አድማጮች
በመሆኑ ያንን ይሄ አይነት አስተሳሰብ እነት ኦሮሞ ጋር ያለ ፍላጎት ነው ወይስ የግለሰቦች አስተሳሰብ ፍላጎት ነው ብዬ ላንድና ለሁለት አመት የኦሮሞ ፖለቲከኞችና ኦሮሞ ኮሚኒቲ በሚያረጋቸው ስብሰባዎች ጋር በመገኘት ጉዳውን ካጤንኩ በኋላ ካየው በኋላ እኔ ያደኩበት የኦሮሞ ማህበረሰብ እኔ የማቆ ኦሮሞ እኔ የምፈልገው ኦሮሞ የሚታገለው አላማ ከኔ ጋር በጣም ሊዋዋል ስላልቻለ ይሄ ጉዳይ በጣም የከፋ ዘረኝነት የከፋ ያችን ሀገር የሚያበላሽ የከፋ ደግሞ የኦሮሞን ህዝብ ከሌላው ኢትዮጵያዊ ኮሚኒቲ የሚያገል መሆኑ ስላየው ይሄ ከታገልኩት ኤችአይቪ ቫይረስ ያነሰ አይደለም። ስለዚህ አሁንም ሁለተኛው ምዕራፍ እግዚአብሔር እዚህ ካመጣኝ የኦሮሞ ህዝብ ትግል በኔ እይታ ከመንገድ ይሳተ በኔ እይታ ከአዲድ ይወጣ በኔ እይታ ከኦሮሞ ባህል ያፈነገጠ መሆኑን ስላየው ሁለተኛ ህዝብን የማስተማር የማንቃት አላማ ይዤ ትውልድ በኤችአይቪ እንዳይጠፋ ብዬ እንዳስተማርኩት ትውልድ በዘረኝነት ደግሞ መጠፋፋት የለበትም ብዬ ነው የጀመርኩት። በዚህ መልክ ነው እንግዲህ ወደ ፖለቲካው ዓለም ደግሞ በዚህ ውጭ የገባው በውትድርናና በዛ በፊት ድሮ ኢትዮጵያን ባገለገልኩት እንዳለ ሆኖ ማለት ነው።
እና መሰግናለና አቶ መስፈን ሰሞኑን በሶሻል ሚዲያ ላይ እንግዲህ ታዋቂውና ታዋቂው አትሌት ለሊሳ ፈይሳን ያደረገውን ኢንተርቪው እሱን እየተረጎምክ የነበረን ሲስ በሱ እንጀምርና ከዛ ጥያቄዎችን እንወረውራለን።
ኦኬ ጥያቄው ግልጽ ሆነለ?
ያ አትሌት ፈይሳ ለሊሳ ባደረገው
እሱና ያ አጠቃላይ ያው ያጫሉም ግድ ይያለ እሱም ሊገደል ከታች ተወስዶ እግዚአብሔር አተፈውት አሁን ያው ብዙ ነገር እየሰራ ነው። በዛ ዙሪያው ላይ እንደው ምን ነበር
መንደርደሪያ እንደው
እንግዲህ ያው አትሌት ፈይሳ ለሊሳ የኦሮሞን ትግል ከወያኔ አምባገነናዊ ስርዓት ቀንበር ከላው ላይ እንዲጥል ካደረገው ትልቁን አስተዋጽኦ በዓለም አደባባይ በዓለም ሚዲያ ለፊት ኦሮሞ የሚባለውን ህዝብ በደንብ ዓለም ላይ እንዲታይ ካደረገው የኦሮሞ ፕሮቴስቲስት የእጅ ምልክት ይሮ ኦሎምፒክ ላይ ነው ፈይሳ ለሊሳ የታወቀው። ያው በዛን ወቅት ባሳየው የእንብተኝነት ትግል ዓለም የኦሮሞ ትግል ዓለም የኢትዮጵያ ህዝብ ጥያቄ እንዲሰማ ያደረገበት ሁኔታ ነው። እንግዲህ አሁን እኔ የፈይሳ ለሊሳን ኢንተርቪው የተረጎምኩበት ምክንያት እውነታውን የኢትዮጵያ ህዝብ በሙሉ እኩል እንዲሰማ ስለፈለኩ ነው። ብዙ ኢትዮጵያን አማርኛ ተናጋሪ ስለሆነ ብዙ የኦሮሞ ቤተሰብ ተወላጅ የከተማው ከከተማው ጭም ያሉ ብዙዎቹ ደግሞ ኦሮምኛን ፐርፌክት የማይችሉ በመሆናቸው ኦሮሚኛም ፐርፌክት ኦሮሚኛ ብቻ እንሰማለን የሚሉት በዚህ በመለስ ዜናዊ ዘመን የተወለዱ ትውልዶች ብቻ ናቸው ኦሮሚኛን የሚችሉት። ሌላው ከዛ በፊት የነበረ አማርኛንም ኦሮሚኛንም በደንብ ነው የሚችለው የኦሮሞ ህዝብ። አብዛኛው ግን ብዙዎች ደግሞ ከተማ የተወለዱ ቤተሰቦቻቸው ከኦሮሞ ቤተሰብ የተገኙ ልጆች ደግሞ አማርኛ ብቻ የሚችሉ ከተማ ውስጥ ስላሉ ጠቅላላ ኢትዮጵያ ህዝብ ደግሞ ያለውን ነባራዊ ሁኔታ ከፈይሳ ሌሊሳ በላይ ያጫሉን በህይወት እያለ ቀርቦት ችግሩን የሚያውቅ ሰው የለም። ከሱም ቀጥሎ እኔም ከሞላ ጎደል ያጫሉን አብሶ ከለውጡ በኋላ ከአንድ አመት ወደዚህ ያጫሉ ላይ ሲደረገ የነበረ የፓብሊክ ሚዲያ ዘመቻና ራሱ አጫሉ ደግሞ በስልክና በተለያየ መንገድ የሚደርሰው ለኔም ይነግረኝ ስለነበር ያጫሉ እልፈት በኋላ ፈይሳ ሌሊሳ ለመጀመሪያ ጊዜ ነው አሁን ወደ ውጪ መጥቶ ዛተር ቢስ ያረጀ ነበርውና ለሚልብላለው ለሚሰማ ያጫሉ ግድያ ከቤተሰቡና ከጓደኛው ከቅርብ ወዳጆቹ በላይ አጫሉ ማንጠላት እንደነበረው የሚያቅ ሰው የለም እኔ አቀላለሁ የሚል የሩቅ ሰው ካልሆነ በስተቀር ማለት ነው። ስለዚህ ፈይሳ ተቀለለ ባለው ሁኔታ እኔ ድሮ ገና እንደተገደለ አጫሉን ማን ሊገሉት እንደሚችሉ እንደጠቆምኩት ፈይሳም ያንኑ የሚመስል ጥቆማ ነበር ያስተላልፈውና እኔም ያንኑ ነው ህዝቡ እንዲያቅ ያደረኩት። እንግዲህ ያጫሉ ግድያ ትናንትና አጫሉ በግንባር ቀደም ፍልፊታቸው ቆሞ ስደትን አልመርጥም ህዝቤን ጥያሎጣም በሞትም በገደልም እዚው ሀገሬ ላይ ይገደላለሁ ብሎ ሲታሰርበት ሲፈታበት እንደ ሚዳቆ እየሸሸ የኖረበት የወያኔ ስርዓትን ከኦሮሞ ህዝብና ከኢትዮጵያ ህዝብ ከኦሮሞ ህዝብ ቤተሰቡና ከኢትዮጵያ ህዝብ ላይ ወያኔ ወርዳ ወደ መቀሌ ተጠቅለላ እስከምትታሰር ድረስ አጫሉ ህይወቱን ለህዝቡ ሰጥቶ ሲታገል ያለ ፍራት ሰው ስደት ሄዶ ወደ ያለ ፖለቲካ ችግር እንኳን ወደ ውጪ ወጥቶ የፖለቲካን ጥገኝነት በውሸት ኬዝ እየፈጠረ ጥገኝነት በሚጠይቅበት ጊዜ አጫሉ ኡነተኛ ኬዝ ይያለው ኡነተኛ እየተሰደደ እየታሰረ የሚኖርባት ሀገር እንደሆነች ማንንም ይያወቀ አጫሉ አገሬ ላይ ነው መሞተው እንጂ እኔ የህዝብን በዚህ በመከራ ጊዜ ትቻል ሰደድም ብሎ የህዝብ ለህዝብ ኡነተኛ የህዝብ ልጅ ለኡነት የኖረ አስመስሎ ኦሮሞን በኦሮሞ ለመኖር ሳይሆን ለኦሮሞ የኖረና ለኦሮሞ የሞተ በመሆኑ ወደ አገር ተመልሶ ገብቶ ወያኔም ወደ መቀሌ ሄዳ አሁን ነፃ ወጥቻለሁ ሰላም ነው ከትናንትና የተሻለ ነው አሁን ያለውም ስልጣን ላይ ያለ ኦሮሞ ነው የሚታገለውም ኦሮሞ ነው እኔ እንግዲህ ሌላ አርቲስቶች ሌላ ማህበረሰብ ስራ ሲሰራ በሞያዬ ሰርቻ አላቅም ኑሮዬን አሻሽያ አላቅም አሁን ልጆች ወልጃለሁ ልጆቼን ማሳደግ አለብኝና ሰከን ብዬ እየሰራው መኖር አለብኝ ብሎ በሰላማዊ መንገድ እየኖረ ባለበት ሁኔታ አይበሉኝም ብሎ ያሰባቸው አይበላኝም ያሳደግኩት ውሻይናት አትነክሰኝም ብሎ ተማምኖ ሲሄድ ነው እንግዲህ አጫሉ ያሳደገችን ውሻ ራሷ የበላችው ማለት ነው።
ወጣም እንትን የሚለው ነገር ግን አሁን ያው ሁላችንም በአርቲስት አጫሉ ሞት እና በዛም ላይ ተከትሎ ብዙ የዜጎቻችን ንጹሃን ዜጎች ህይወት ፈሷል ከፍተኛ ንብረት ሞዷል ሻሸመኔም እንዳልነበረች ዶጋ መደወራለች። ስለዚህ አሁን ሌላው ባጫሉን ለመግደል የተሰራ ሴራ እንዳለ የሚታወቅ ነው። አንተ ቀድመህም ጠቁምከው ነው የተገኘው እነተም ሆኖ የተገኘው ማለት ነው። ነገር ግን አሁን ደግሞ ከሱ ሞት በኋላ አጫሉ ለህዝብ እንደሆነ ለህዝብ ብዙ እንደተናገረ እንደ ለህዝብ እንደሞተ ታወቃል። አሁንም የፖለቲካ ተፍከሱ ሞት በኋላ የፖለቲካ ትርፍ የሚሰሩ አሉ። ብዙ እሱ ለህዝብ ሁሉ እንዲረዳ ዶች ወገኖች እንዲረዳ ይፈልጋል። ፖለቲከኞች ግን እስካሁን ወደ ውጭ ሀገር ራሱ በኤምባሲዎች በቆንስላዎች ዳይሬክት ላጫሉ ገንዘብ ይዋጣለ። ግን ማንኛውም ኢትዮጵያዊ ያጫሉ ልጆች ቤተሰቦች እንዲረዱ ይፈልጋል። ነገር ግን በዚህ ትግል ውስጥ ህይወታቸው ያለፈው አንተም ያ ኢትዮጵያ ህዝብ የሚያቃቸው ለምሳሌ ለመጥቀስ ነቀምት ላይ ገመች ቡራዮ ከፈለ ከተማ አስተዳዳሪያ አቶ ሰለሞን እነዚህ ሁሉ እንደገና ደግሞ ኢንጂነር ስመኛው በቀለ የአማራም እነዚህን በሙሉ እንዴት ነው ይሄ እስቲ አብራራ
አልገባኝም ጥያቄ
ለምንድን ነው በሱ ላይ አሁንም ሞር አውልት የመስራት ሌሎችም ነገሮች እየተደረገ ሌሎችስ እንዴት እየታሰበ ነው ለሞቱት ብዙ አይነገርም በሚል ነው ይሄን ጠየቁ
እንግዲህ ለምን ለከሌ ብዙ ተለቀሰ ለምን ለከሌ አልተለቀሰም የሚለው ራሳቸው ምክንያቶች ይኖሩታል አጫሉ የተገደለበት ወቅት ኢትዮጵያን ኦሬዲ ለማፍረስ የተዘጋጀ ቡድን ተዘጋጅቶ አስቦበት አቀዶ ተደራጅቶ የተደረገ ግድያ ነው። አንደኛ አጫሉ የተገደለበት አቋቦን አጫሉ ከተገደለ በኋላ አገሪቷ የደረሰችበት መከራ በአጫሉ ሬሳ ላይ የተደረገው ሁኔታ ኢትዮጵያን መዳኗ ነው እንጂ ሀውልት እየተሰራ ያለው ለአጫሉ ብቻ አይደለም። ኢትዮጵያን ማፍረስ እንደማይቻል ለጣላቶች ለማድረግ እንዳጫሉ ጀግና የሆኑ ግንባር ቀደመዋትን የታከሉ ገዳዮቹ እየሰማችሁ ነው ሌላ ድምጽ ነው የምሰማው
ይሰማል ይሰማል
እንግዲህ እየተደረገ ባለ ሁኔታ ያጫሉ ገዳዎች ገለውት እንደማያርፉ ገለውት እንዳልተደሰቱ ኢትዮጵያ ማፍረስ እንደማይቻል ለማሳየት ለጠላቶቹ አጫሉን ገለው ኢትዮጵያን ለማፍረስ ለሚፈልጉ ኃይሎች ለፈለጉ ኃይሎች የሚያሳይ ሐውልቶች ነው የተሰራለት። ስለዚህ ለምን አጫሉ
ለቋርጠና መስፍን አጫሉ ህዋትንም በመታገል ከሱ በላይ ከፍተኛ ግፍ የቀመሰ የለም። በስር ቤት ውስጥም ለአምስት አመታት ገና በጨግላ እንደዛ ስቃይ አሳልፈዋል። እንደገናም ደግሞ በሱ ላይ ሊደረገ የነበረው ሀገር የማተራመስ ሁኔታ ግልጽ ነው። በዚህ ላይ ከፍተኛ እንትናል። ነገር ግን እንደዚሁ እንዳሳብ ነው ያነሳውትና አጫሉ መግድያ የፖለቲካ ግድያ ነው አንድ
ያ እኔ ሁሉም ኢትዮጵያ ባለውለታዎች እንድታወሱ ፈልጋለሁ። እንጀራ ስመኘው የኢትዮጵያ ፖለቲካ ውስጥ ማንንም ይግደለው ራሱም ራሱን ይግደል እንዳወሩት ሰው ይግደለው ኢትዮጵያ በይገባችበት ፖለቲካ ሰላባ ነው የሆነው ምንም ይሁን ምን ማለት ነው። እሱም እኔ እንኳን ሌላ ይቅርና አባይ ግድም የሆነ ተርባይተሮች ውሃ መብራት የሚያመነጩ የተወሰነ እንኳን ኢንጂነር ስመኘው ተርባይተር ተብሎ መብራት እንደሆነልን ቢሰየምለት እኔ ከሊት ታሪክ ሊያስቀልፍ ከመጥላቸው ወያኔን በታገልነው ትግል ውስጥ በዛ የፖለቲካ ሰለባ ውስጥ ማንንም ይደለው የሰለባ አካል ነው ብዬ ከማምነው አ አካል ውስጥ አንዱ ኢንጂነር ስመኞ ነው። አይ ሆፕ ስመኞ ዝም ብሎ ተረስቶ የሚተው ቢያላስብም መንግስትም አንድ ነገር በሱ ስም ለማድረግ እያሰበ እንደሆነ ጭምጭምታ አለ። ግን የጊዜ ጉዳይ ነው። በትግስት እንጠብቃለን ብዬ ነው የማስበው። ግን ለምንድን ነው ያጫሉ እንደዛ የሆነው ለምለው አጫሉ በወቅቱ ወያኔን በመናረገው ትግል ውስጥ ሲታገል የነበረ ልጅ ከወያኔ ጋር የሰራ ሳይሆን ወያኔን የታገለ ወያኔ ከወደቀች በኋላ ደግሞ አገር ለማፍረስ የቦረንት ቻሊ በጎኖ ተሰውቶ ኢትዮጵያም ሳትፈርስ በአጫሉ ሞት ምክንያት እንደውም ኢትዮጵያ ፖለቲካ መልኩን ቀይሮ ጣላቶቿና ወገኖቿ እየተለየበት ያለ ሁኔታ የፈጠረ ሰው ስለሆነ እሱን ብናጣም ኢትዮጵያ ጠንክራ አገሩን አንድትወጣ ጉራ ለይቶ እየጠራ ባለበት ሁኔታ በመሆኑ ያስያሜዎች ይገባዋል ብዬ ነው ማምነው። ዶሮ ዶሮ ግን አገሪቷ ያለችበት ሁኔታ ውስጥ ያጫሉ ወያኔን በመታገል ያሳለፈው ጊዜ ከወያኔን ታግሎ ከሸነፉት ተጋዮች ውስጥ አንዱ ተርታ የሚመደብ ሰው ነው። እንደነ ፈይሳል ልጻ ሌሎችን መሳውትነት ከፍሎ ያልተዘመላቸው ማአት ሚሊየን ኢትዮጵያውያን አሉ። ለነሱ ሁሉ ወያኔን በመታገል ህይወት ያጡ በሙሉ በጋራ የሆነ ሰማዕታት ሊቆምላቸው ይገባል። ለማናቆ ሟቾች እንኳን የውሸት በውሸት ትርክት ወይም በእውነት ታሪክ ላይ ተመስርቶ ሀውልት ተሰርታለች ወያኔ። አሁን ደግሞ ወያኔ ጸራጁን ታሪክ በአይናችን ያየነው ስለሆነ ወያኔ በ27 ዓመት የገደለቻቸውን ኢትዮጵያኖች በጋራ የሚሆን መታሰቢያ ሀውልት በእነሱ ይብቃ መገዳደል በሚል መሮ በጋራ ሀውልት ሊሰራላቸው ይገባል ብዬ ነው ማስበው ነኝ። ስለዚህ አሁን ባለው የፖለቲካ ለውጥ ውስጥ አሁን ባለ ዛሬ በደረስን ውስጥ ያ ሁሉ መሳውትነት ተከፍሎ ወያኔ መቀሌ ከገባች በኋላ የስልጣን ጥማት ያላቸው ደግሞ ወይም ደግሞ በመንደርተኝነት ዘረኝነት እንዳልኩ ድሮ ዘረኝነት የመጨረሻው ጥርስ ከንፈርን ይነክሳል እያልኩ ነበር ድሮ ሳስተምር የነበረው መቆሚያ የለው። አሁን የኦሮሞ ፖለቲካ ውስጥ እና ሌሎችም አማራ ክልልም የምታዩት ፖለቲካ ሌሎችም ጋር የሚቀጥለው የኛ መንደር ለምን ስልጣን ላይ አይወጣም ብሎ ጥርስ ከንፈርን የሚነክስበት ሁኔታ ነው። በኦሮሚያ ክልል ያለው የፖለቲካ ሽኩቻ ፍጥጫ የኦሮሞ ህዝብ ነጻ አልወጣም የሚል ጥያቄ ሳይሆን የኔ መንደር ወይም የኔ ፖለቲካ ፓርቲ ለምን አለቀሰም የሚል ነው። ዛሬ ትርምሱ ትናንት ሲገሉን ከነበሩ ትናንት ሲያስሉ ከነበሩ ትናንት ኦኔግ ነው ብሎ ባንድራ ግቢ ውስጥ አስቀምጦ ሲገሉ ከነበሩ ስርዓት ጋር ተመልሶ ጋብቻ ፈጥረው ያ ሁሉ መከራ ያ ኢሬቻ ላይ ተደረገው ስቃይ ያ በኦኔክስም ከአገር የተሰደደ በኦኔክስም ተቀብሮ ዛሬ የት እንደደረሰ የማይታወቁ ሚሊዮኖች ህዝብ ባለባት የኦሮሞ ህዝብ ሌላዎችም ኢትዮጵያዊ ያ ተረስቶ የስልጣን ጥማት ብቻ ያለባቸው የኛ መንደር ለምን አነገሰም ከኛ ሰፈር ለምን ኦሮሞን አልገዛም የሚል ስሜት ስላለው ዘረኝነት ስለማይቆም ወርዶ ወርዶ ቤተሰብ ውስጥ ገብቶ ቤተሰብን አንተ ታላቄ ለምን ትሆናለህ እኔ ነኝ ታላቅ በሚል እስከሚጣላ የሚያደርስ ስለሆነ የበዛ አይነት መልክ ነው። ዛሬ አብይ አህመድን ትናንት ከኦሮሞ ህዝብ ወጥቶ እንደዛ እንኳን ኦሮሞ ቤተሰብ መላ ኢትዮጵያዊ በአንድ ድምጽ የወሰነው በሁለት አመት አብይ የእያንዳንዳችን ቤት ውሃና መብራት ሊያስቀምጥ አይችልም። በእያንዳንዳችን ጭንቅላት ውስጥ ዲሞክራሲ ሊያስቀምጥ አይችልም። በሁለት አመት ይሄን መልሶች አልመለሰልኝም ብሎ መታገል ምክንያታዊ ሊሆን አይችልም። እንኳን የ27 አመት የአስተሳሰብ ትውልድ የተበላሸ ትውልድ የጥላቻ ትውልድ የፖለቲካ ሲስተሙ የማህበረሰብ የፖለቲካ ግንዛቤ እነዚህ ሁሉ በተበላሸ በወያኔ ሜንታሊቲ ተቀርጸን ተጠላልተን በሃይማኖት ውስጥ የተሰገሰከ ፖለቲከኞች ባለባት ሀገር አብይ ለምንድን ነው በሁለት አመት ዲሞክራሲም መልካም አስተዳደርም ሁሉ ነገር አላስተካከለም ብሎ 27 አመት አገሪቷን ካበላሸው አካል ጋር አብይ ላይ ተመልሶ ጦርነት መክፈት በጣም አሳፋሪ በጣም አስነዋሪ ትናንት 27 አመት እጃቸው ላይ ስልጣን ይያለ ብቻቸውን በቤተሰብ አገሪቷን እንደ ግል ካምፓኒ ሲያስተዳድሯት የነበረ ቡድኖች ለውጥ አላመጡ አሁን ስልጣን ላይ ከስልጣን ከወረዱ በኋላ መካሪ እንዲ መደረግ አለበት እንዲ መሆን አለበት ብሎ ይመክራሉ ተና ምንድነው ከበሮ በሰው እጅ ያምራል በእጅ በሰው በራስ እጅ ሲመጣ ያደናግራል ነው የሚባለው
በሰው ያምራል በራስ ይደናግራል
አዎ እንደዛ አይነት አሳፋሪ የሆነ አገር መርቶ እንዳላዩ አገር መርቶ እንዳላፈረሱ አገር መርቶ
እንዳላ ካላዝ ነው በሚል
አኛ ካላዝ ነው የሚል ጥማት ካላቸው ቡድኖች ጋር ዛሬም ተመልሶ ስልጣን የጠማቸውን የኦሮሞ ማህበረሰብ በኦሮሞ መስሎ ደግሞ አማራን በመስደብ ብቻ ለኦሮሞ የታገሉ የሚመስሉ ጸረ ኦሮሞ ከሆኑ የኦሮሞ ፖለቲከኞች ጋር ጋብቻ ፈጥሮ ያችኑ ትናንት ኦሮሞ ብሎ የኦነግ ባንዲራ አልብሶ ሲገሉ የነበረው ማህበረሰብ ዛሬ እሷኑ ከኦነግና የህወሓት ባንዲራ አንድ ላይ ተጣምሮ ያንን ትናንት ወያኔን ውስጥ ሆኖ ሲታገል የነበረው ቢያገኙት ሊገለገሉ የሚፈልገውን አብይ አህመድን የኦሮሞን ህዝብና ኢትዮጵያን አፈረሰ ብሎ እነሱ አፍርሷት ሄደዋትን አገር እሱ ከመውተችበት መልሶ ትንሽ እንኳን ቀና ያደረገውን አብይ አህመድ አገር አፈረሰ ብሎ ጨዋታን ቀሙኝ የሚል ፖለቲካ አይነት የሚያካሂድ ይሄ የተሳሳተ ይሄ ትዝብት ውስጥ የሚከት ስለሆነ መላው ሁኔታው እንግዲህ ከስልጣን ጥመኝነትና ከመንደር ዘረኝነት ጡዘት እነዚህ ሁሉ ተካተው ሀገራችን ዛሬ የደረሰችበት ከባድና ከባድ ችግር ትልቅ ተስፋ ከባድ ችግር ቢኖርባትም ትልቅ ተስፋ ደግሞ የሚያሳይ ደረጃ ላይ ደርሰናል ብዬ ነው የማምነው።
ኦኬ እዚህ ላይ አንድ እንትን ልጠይቅና አሁን በውጭ ሀገር ላይ ዳውን ዳውን ኢትዮጵያ የሚሉ አሉ እና ችግር የሚፈጥሩ አሉ። በቀድሞ ጊዜ የኢትዮጵያን ባንዲራ ከያዝክ አረንጓዴ ቢጫ ቀዩን ወይ አንድ አንደገር በመታደርክ ህወሓት ከፍተኛ የስለላ ውጭ ድራስ ወጥቶ ወይ እዚህ ውጭ ባለህበት ወይ ኢትዮጵያ ስትሄድ የመታሰር ብዙ ችግር ይፈጠራል። ግን አሁን ዳውን ዳውን ኢትዮጵያ የሚሉት በእነዚህ ዙሪያ ላይ ለምሳሌ እዚህ ሲዩዲ ላይ በተደረገው ላይ እንደዚህ ችግር ተፈጥሮ ነበር። የውጭ ዜጎች እንደውም የመሰላቸው ያው ከግብጽና ከሱዳን ጋር ባባይ ግጭት ስላለ ራሱ ዜጋው አገሩን ይውደም ስለማይል እንደዛ ነበር የተጠበቁት። ይህንን ለማስተካከል ምን መደረገረ ምንድናቸው እንደዚህ ላይ መስፍን ምን አስተያየት አለን ካንተ ለምዳንጻ?
እንግዲህ አንደኛው እውነት ነው አብዛኛው ድምጹንና በደንብ አቴንሽን የሰጠው ያለው ሰልፍ ብዙዎቹ የውጭ ዜጎች የመሰላቸው በአባይ ጉዳይ ላይ ግብጽ ላይ ሰልፍ ይወጣል ነው የሚመስለው እንጂ እርስ በራሳችን ኢትዮጵያ ትፋና ኢትዮጵያ ትኖር በሚል ኢትዮጵያ ዜጎች መካከል የሚደረግ ሰልፍ አልመሰላቸውም ብዙዎቹ ከርቀት ለሚታዘቡ በቅርበት ፖለቲካውን ከሚያውቁ በስተቀር። እንግዲህ ይሄ ምንድነው ወያኔ ያፈራቻቸው ካየ ውጪም በሚካሄደው አገር ውስጥም በሚካሄደው ሰልፍ ላይ እድሜያቸው ከ30 በታች አመት ያሉ ወጣቶች ናቸው። እነዚህ ደግሞ የኢትዮጵያን ፍቅር ተምሮ አላደጉም። ስለምንደራቸው አገር ነው ተምሮ ያደጉትና የኢትዮጵያ ፍቅር ስለሌለባቸው ኢትዮጵያ የምትባለው ምናብ ለነሱ ምን ማለት ነው ኢትዮጵያ ማለት የሚለው እንኳን በደንብ የሚያውቁ ትውልዶች አይደሉም። ሀገር ምን እንደሆነ የገባቸው አይደሉም። ስለ ሀገር ስትማር ስለ ሀገር ስትገነዘብ ሀገርና ህዝብ ምንድነው ለይነቱ ምንድነው ግንኙነቱ ብለህ ትገነዘባለህ። አሁን ያብይ አመት ዳውን ዳውን ኢትዮጵያ ስላሉ ለክ እንደ ወያኔ ወደ ሀገር ቤት ሲመጡ ከኤርፖርት እየተቀበለ ማሰርና ወይም ደግሞ ወደ ኢትዮጵያ አትገባትም ሬሳ እንኳን የሚባል አይነት አብይ አህመድ እንዲያድግ አልፈልግም። በአፍ መለፍለፍ ምንም ኢትዮጵያን ከመትፈልገው ኢትዮጵያ ማየት ካለባት መንገድ የሚያቆማት ነገር ስለሌለ በአፍ ያለፈ ድርጊት ግን ከተፈጸመ መንግስት እንዳይሆ እርምጃው ደመወሰዱ ይከተላል ማለት ነው። ከዛ ውጪ በአፍ ለሚደረገው ጨዋ ዲሞክራሲ አንዱ ሱን ዲሞክራሲ እንኳን እገልሃለሁ ብሎ እንኳን ዛት ይል እንደ ባለፈው አገር ላይ ግን እሱ እንኳን በሰፊነት ዲሞክራሲ ተብሎ የሚታይበት አገሮች አሉ። እስካል ገደረል
ይሄን ማለት በሰለጠነ ሀገር የሚኖሩ ሰዎች ያው ህግና ደንብ ተከትሎ ነው። ምክንያቱም ሰልፍ ስትወጣ ፍቃድ ታለ ሁሉ ነገር አለ የመደባደብ የለም ሐሳብ መግለጽ ይቻላል። እነሱ ግን ከዛ ባለፈ የመደብደብ ብዙ ችግሮች ተፈጥሯል በሚለው
እሱ ነው። አሁን ከፖለቲካ የኢትዮጵያ ማህበረሰብ ወደ ውጪ አካሉ መጣ እንጂ አይምሮ አልመጣም። ያደገበት የፖለቲካ ማህበረሰብ አስተሳሰብ እኔ እዚህ ሚኒሶታ የሚደርስብኝ ዛቻ የሚመፎከር እዚህ እየኖሩ በአደጋ ሀገር ውስጥ እየኖሩ መዛት ወንጀል መሆኑን እያወቁ እገላለሁ ማለት እዚህ ሀገር ወንጀል ነው። ይህንን እንሰማለን ግን ምንድን ነው እንዳልኩ አእምሮን አስፍተ ይሄ ሰው ለምንድን ነው እንደዚህ አለኝ ዛሬ ባሳስረው ብጎዳ ለማን ነው የምታገለው ትላለህ? ምክንያቱም ያለማወቁ ነው። ህግ ቢያቅ ኖሮ ፖለቲካ ቢገባው ኖሮ ምን ማድረግ እንዳለበት ስለምን መናገር ስለምን ማድረግ እንዳለበት ያቅ ነበር። ዓለማወቅ መሆኑን ስትገነዘብ ዓለማወቁ ነው ይሄንን ድርጊት የሚፈጽመው ተላለ። ግን ሀገር አይካድም። ሀገር ክደት በማንኛውም ሀገር የሞት ፍርድ ነው የሚያስቀጣው። የትኛውም ሀገር ላይ እኛም ሀገር ላይ ኢትዮጵያን ክደው ኢትዮጵያን ለውጭ ጠላት አሳልፎ ኢትዮጵያን ለማፍረስ ድርጊት የሚፈጽሙ አካላቶች የኢትዮጵያ መንግስት በየደረጃው ተመጣጣኝ ቅጣት እንደሚሰጥ ተስፋ አደርጋለሁ። እና እንግዲህ እኔ ወጥተው ዳውን ዳውን ኢትዮጵያ ብሎ ወጥተው ሰው ለመደብደብ የሚኖሩት ከኋላ ሆኖ የሚገፋቸው ወደ እሳት የሚገፋቸው ለራሱ እሳት የማይነካው በእነሱ መቃጠል በእነሱ ሞት በእነሱ መከራ የራሱን የፖለቲካ ንግድ የሚያጠርፉ የፖለቲካ ነጋዴዎች ናቸው የሚጫወቱባቸው። ለምሳሌ እናንሳ ዱባይ ላይ 3000 ከ300 የሚበልጡ ያኔ አብይን ለመቃወም አብይ ዳውን ዳውን ሲሉ ኢትዮጵያ ዳውን ዳውን ሲሉ የዱባይ ኤምሬት ንጉስ ሰብስቦ አስከፋቸውና እኔ ዜግነታቸውን የማውቀው በኢትዮጵያዊ ነው ብሎ 3000 ሪያድና ከዛ ወደ ሀገራቸው ያችኑ ዳውን ዳውን የምትባለው ሀገር ወደዛ
ልኮቻ
ዲፖርት እንዳደረጋቸው ይታወቃልና
ለክ ነው። አሁን እንደዛ እንደማ አጠቃ አንድ ጥያቄ እንደቀድሞም የቀድሞ የኢትዮጵያ ሰራዊት ሻሸመኔ ላይ ያሁላ እልቂት ሲደረግ ቀድሞ ያው ጦሩ ወይ መከላከያው ባለማድረሱ ያ ሆኗል። እንደገና ደግሞ ሰራዊቱን እንደው ሶሪ ኢትዮጵያዊነት እንዲኖረው ምን መደረግ አለበት በሚል ምክንያቱም 83 የቀድሞ ኢትዮጵያ ሰራዊት ሲበተን መሳሪያ ይዞ ዘረፋ ውስጥ አልገባም ወይ ንጹህ ዜጎች አልተገደሉ መሳሪያ ይዞ ያው እርሱም ስለሚያቆጥ ነው። ግን አሁን ግን ሻሸመኔን እንኳን ማዳን አልቻለም የኢትዮጵያ ወይም የክልሉ ሰራዊት ወይም የፌደራል ፖሊስ። በዚህ ላይ ስለ ሰራዊቱ ምን አንደ የግል አስተያየት አሉት?
እንግዲህ ሰራዊቱም ሆነ የአስተዳደሩ የከተማው መስተዳደር ሲቪል አስተዳደሩ የአንድ ፓርቲ አስተዳደር ነው የነበረው። የአንድ ቡድን የወያኔ ሰራዊት ነው የነበረው። ለወያኔ ብቻ የሚታዘዝ ማኒፌስቶ ተጽፎለት የተቀመጠ የወያኔ በላይነት የሚጠብቅ ለወያኔ የሚታዘዝ ነው ባለስልጣኖችም ይሁን ሰራዊቱ የነበረውና እሱን እንግዲህ መንግስት አብይ እየተናገረ እንደነበረው ዶክተር አብይ እየተናገረ እንደነበረው እሱን ዩኒፎርም አርጎ እንደገና በማዋቀር ደረጃ እየተሰራ ስለሆነ ያንዳንዱ እርከን ያለ ኢትዮጵያኖች በዛች ሀገር ላይ እንደዚህ ጋር ሆነ እንደ ሐላፊነት እርከኑን ጠብቆ የሚሰራቸው የተሰጣቸው ግዳጆች አሉ። የግዴታ ከበላይ ይሄ ትዛዝ ካልተሰጠ ይሄንን አትሰራም የሚባል ነገር የለም። በፖሊስ መከላከያ ሰራዊት የጸጥታ አካላቶች የተሰጣቸው ስልጣን አለ። ያ ስልጣን ህዝብን መጠበቅ ነው። ህዝብ ሲፈርስ አልታዘዝኩም ብሎ የሚያይ ከአፍራሾቹ ጋር የመተባበር እንጂ አገርን ከአላፊነትን አለመወጣት እንደዚህ አይነት መልስ ሊሆን አይችልም ማለት ነው። ስለዚህ አንዱ እንግዲህ ወያኔ አስቀምጧቸው ወደ አስተዳደር አካላት ለውጡ እንዳይደምድ የሚፈልጉ ከተቃዋሚ ፖለቲካ ፓርቲ ጋር ደግሞ በአንድ እጃቸውና በአንድ እግራቸው ተቃዋሚ ውስጥ ነው በአንድ እግራቸው መንግስት ጋር ሆኖ የሚሰሩ ቡድኖች ብዙ እንዳሉ ጠቅላይ ሚኒስትሩ ባለፈው በተናገረው ንግግሩ ላይ አለ። እንግዲህ እየወደቅንም እየተንገዳገድንም ያለውን ወያኔ ወደ ገደል ከቷት የነበረውን አገር የማቃናት ስራ ሁላችንም መታገል አለብን። እንደ ቀልድ ሀገሪቷ የጠቅላይ በ27 አመት ውስጥ የገባችውን ችግርና መከራ በደንብ ከተገነዘብን አሁን የደረስንበት አሁን ያየነው ነገር እንረዳለን ማለት ነው።
ሰዓት ስላለ እንደማጠቃለያ መቼም በመጀመሪያ እናንተ ጋር ለሊት ስለሆነ ጊዜውን ሰውተው ያው ያገር ጉዳይ ስለሆነ ሁሌም የታወቀ ነው በኢትዮጵያ ሬዲዮ ስቶኮል በሚገኘው ስም አመሰግናለሁ። እንደማጠቃለያ የሚሉት ነገር ካለ ለርሶ ድሉን ልስጥ።
እንግዲህ ሁላችንም አገራችን ያሳለፍነውን መከራና ስቃይ ያ 7 አመት አገራችን የተፋችበት የመሸጋገሪያ ድልድይ ላይ ነው ያለነው። አንደኛ ወደ ሰላማዊ ድልድይ መሻገር፣ ሁለተኛ መሃል ድልድይ ላይ ሰምጦ መጥፋት። ይሄንን ኢትዮጵያኖች መምረጥ ነው ያለብን። እንግዲህ ወያኔ ሰብራ የሄደችው ድልድይ ይዘን መውደቅ ነው ያለብን። ድልድዩን ቀስ ብለን ጠግነ ነው እንዳይበጠስ አድርገን መቀጠል ነው ያለብን የሚለውን ሁሉም ኢትዮጵያዊ ሊያስብበት የሚገባ ነው የሚል እምነት ነው ያለኝ። አመሰግናለሁ።
በጣም እግዚአብሔር ይስጥልኝ። አመሰግናለሁ። በሌላ ጊዜ እንደምንገናኝ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
ሳንተክስ ያለፈው አጥር ያለ ዜና ካለ በኔ በኩል አንድ ዜና አለ። እሱም የአፍሪካ ህብረት ይመስለኛል ቴጌት አይቱ እና አትሌት አርቱ ቱሉን ሌጀንደሪ ዊመን የሚል የሜልክ ሽልማት አይነት ተሰጥቷቸዋል። በዛ
ጀግኖች የአፍሪካ ሴት ጀግኖች በሚል ነው
እና በዛ ተሸልመዋል። ሁለት ምንወዳቸው እኔ በግሌ በጣም ማደንቃቸውና ወዳቸው ሰዎች እና ለዛ እንኳን ደስ አላችሁ ሁላችንም ኢትዮጵያውያን። ደስ የሚል ዜና ነው። በጣም ደስ ብሎናል። ለማለት ፈልጋለሁ።
ሌላም ደግሞ ሰሞኑን የዓለም እንትን ባላን 10 እንትን ከመቶቹ ታዋቂ እንትን በአለም ላይ ተጽኖ በተለያየው ሳብጀክት ሊሆን ይችላል እና 3 ኢትዮጵያውያን አብይ አህመድን እንትን ብሎ እንደገና
ሰርቲፊኬት ሳዳ ነው የሚገቡበት አንድ ሽልማት ነበር ያየሁት ነው።
እሱኛው ሳይሆን ይሄ
ያለም 100 ተጽዕኖ ፈጣሪ ግለሰቦች 3
ኢትዮጵያውያን ነው። 3 ኢትዮጵያውያን እንትናሉ። አንዱ ዶክተር አብይ ነው። ደግሞ ሌሎች ሁለት አንድ ሴትና አንድ 3 ኢትዮጵያውያን ናቸው። እንጃ
ሳምንቱ እንግዲህ በዚህ ሽልማቶች እና በተለያዩ ደመቀባሉ ፕሮግራሞች ያለፈ ነበር።
ሌላው ቀደም ዲስከስ በመናረግበት ጊዜ አንድ አድማጭ ደውለውልን እንትኑ ጨምሮ በትምህርት ይሄ በዱባይ እንትና
ያው
ያን እንትን ያኛው እሱ አንደኛ ህግ በመጣሳቸው ነው። ምክንያቱም የኮሮናን ህግ ጥሰው ሰው
ቢደውሉልኝ ቆንጆ ነበር መልሰው ግን
አዎ ደውለው ነበር።
ኦኬ
ደውለው
አዎ ህግን ኮሮና በጣውን ህግ ያገሪቱን ህግ በመጣሳቸው
ህግ በመጣሳቸው ነው ይሄ እንትን ያረጋባቸው እንጂ ያው የፖለቲካዊ ምርምጭ ሊሆንም ላይሆንም ይችላል። ግን ያው ዋናው ግን እንትኑ ያን ያረጋጉበት ምክንያት በሱ ነው።
እናልባት ይሄንን የኮሮናን ነገር ካንስተ የህግ የመጣስ ከሆነ አንደኛ በዚህ በሚኖርበት ሰዓት በትግራይ በተለያዩ ከተሞች ላይ ታላቅ ሰልፍ የተካሄደ ነው። መቀለ ስቴዲየም ላይ ተሰበሰበው ህዝብ ብዛት እንዲያውም በጣም ከባድ ነው። እንዲሁ የመሳሪያ በሚያስትሪት የማሳየት ፕሮግራም ሁሉ አለና ምናልባት ኮሮና በመጣስ ጫገር ህዝብ ሲቀጣቸው እዚህ ኮሮና በመጣስ ተደረገ እንዳለ መዘንጋት የለብንም። እና እንግዲህ የዛሬ ፕሮግራማችን
የተጠናቀቀ ነው። እንግዲህ 8 ደቂቃ
ሙዚቃን ጋብዛለን። አድማጮቻችን ዛሬ ለነበረ ፕሮግራም እናመሰግናለን። ለሁላችሁ አስተያየት የሰጣችሁን እንዲሁም ደግሞ በስራችን ላይ በሰጡ እንግዶቻችን በጣም እናመሰግናለን።
ቢኒያም ድምጽ የቢኒያም ድምጽ አይሰማም የተባልክ ነው።
አይ ቅርታ፣ እኔ ምናልባት እዚህ ጋር እሺ ደግሞ አለው። ምናልባት መድገም ካለብኝ የመጨረሻውን ነገር
መድገም ካለብኝ መጨረሻ ላይ ሳናነሳ ማለፍ የለብን ነገር የአፍሪካ ተጽዕኖ ፈጣሪ ወይም ደግሞ ሌጀንደሪ ውመን በሚል ጣይቱና ደራርቱ ተሸልመዋል። በዚህ በጣም ደስተኞች ነን። በተጨማሪ ደግሞ ዶክተር አብይና ሌሎች ሁለት ኢትዮጵያውያን በአለም ላይ ካሉ 100 ፈጣሪ ተጽኖ ፈጣሪ ግለሰቦች ውስጥ በመሆን በዚህ ሳምንት መልካም የሆኑ ዜናዎችን ሰምተናል። እንዲሁ በተጨማሪ አንድ አድማጭ ደውሎ ከዱባይ የተመለሱ እንዲመለሱ የተደረጉ ዜጎች የኮሮናን በያገሪቷን ህግ በመጣስ ነው በኮሮና ጊዜ በመሰብሰባቸው ህግ ጥሷል በሚል ነው ብለውናል። ማስተካከያ ነው። ምናልባት ይሄንን አስተካከን ማሁን በዚህ ሰዓት በመናወራበት በመቀሌ ስቴዲየም እንዲሁም በተለያዩ የትግራይ ከተሞች ያገሪቷ ያለችበትን ወቅታዊ የኮሮና ወረርሽኝ ያላገናዘቡ ሰልፎችና በጣም ተላልቅ ነገሮች የተካሄዱ ስለሆነ ምናልባት የውጭ ሀገሮች ህጉን ሲያስከብሩ የኛም ሀገር ህጉን ማስከበር ምን ላይ እንዳለ ወይም ደግሞ ምን አይነት ተጽኖ ሊፈጠር እንደሚችል በተለይ አሁን ኢትዮጵያ ውስጥ በየቀኑ በጣም በከፍተኛ በሚባል መልኩ እየተስፋፋ ነው። ህዝቡም በጣም የተዘናጋ ይመስላል። ለዚህ ነው ጠቅላይ ሚኒስትር አብይ ከትላንት ወዲያ ወይም ትላንትና በፌስቡክ ገጻቸው በጣም መዘናጋት፣ እኛ ቀድመን ተዘጋጅተን ህዝቡ ሰልችቶት ሊሆን ይችላል፣ ግን አሁን በጣም አሳሳቢ ደረጃ እየደረሰ ስለሆነ ሁሉም ሊጠነቀቅ ይገባል የሚል መልእክት አሳልፏል። እኛም ለሁሉም እዚህም ሀገር ሌላም ሀገር ለሚገኙ ሰዎች ራሳችሁን ከኮሮና ቫይረስ ጠብቁ የሚል መልእክት እናሳልፋለን። ለመሰናበት አንድ መሰናበቻ ሙዚቃ ጋብዛለን። ከዛ በፊት እዚህ ስቱዲዮ የነበር ነው እኔ ቢኒያም
መርሶን ድማገኝ።
መልካም ሳምንት። እስከ ሳምንት እንላለን።
እንግዲህ ኢትዮጵያ ለዘላለም ትኑር። አገራችን እንግዲህ ቸሮሮ ያሰማን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።